በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ አድማጮቻችን፣ አሁን ፕሮግራማችንን እንጀምራለን። እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሰሳለን። በቅድሚያ እዚህ ስቱዲዮ ውስጥ ያሉትና ከውጭም ሆነው የሚያገለግሉትን የሬዲዮ ሰራተኞቻችን የሚሉትን እንሰማለን። ተመስገን፣ በዛሬው ፕሮግራማችን ምን አለን?
መልካም። እንግዲህ ዛሬም እንደተለመደው የተለያዩ ፕሮግራሞች አሉን። እነሱንም በየሰዓቱ ለማቅረብ እንሞክራለን። ከነዚህም ውስጥ የመጀመሪያው ፕሮግራማችን የአህመድ ያንተ ፕሮግራም ይሆናል። መግቢያ ፕሮግራም
የዛሬው ፕሮግራም እንኳን ሳምፐር ጄሪ ወይም ሳምፐር የምታዘጋጀው መግቢያ ይሆናል። ከዚያ በመቀጠል እንግዲህ ደግሞ
የሳምንቱን አበይት ጉዳዮች
የሳምንቱን በኢትዮጵያና በዓለም ዙሪያ የተደረጉ ጉዳዮች እያነሳን እንወያይባቸዋለን። አድማጮችም አስተያየት ካላቸው በቁጥር 0819100 አስተያየታቸውን መስጠት ይችላሉ። ይሄንን ስንል እንግዲህ ኢትዮጵያን የሚመለከቱ ጉዳዮችን በተመለከተ ኢትዮጵያ ውስጥም ሆነ በዓለም ዙሪያ ስንል ስዊድንን ይመለከታል። የኢትዮጵያን የተመለከቱ ጉዳዮች በሙሉ በዓለም ዙሪያ ኢትዮጵያ ጭምር የተደረጉትን ውይይት እናደርግባቸዋለን። አስተያየት ካላችሁ አስተያየታችሁን ወርውሩልን። በዚህ አጋጣሚ በሚቀጥለው ሳምንት ፕሮግራማችን በቀጥታ ኤርሚያስ ለገሰ ይዘንላችሁ እንቀርባለን። የመለስ ልቃቂዎች
የመጀመሪያው መጽሐፍ የመለስ ትሩፋት
የመጀመሪያው
አልባ ከተማ በሚለው
ትክክል የመለስ ትሩፋቶችን የጻፈውትን ከዛም አሁን በቅርቡ የመለስ ልቃቂቶችን የጻፉትን አቶ ኤርሚያስን በቀጥታ ይዘንላችሁ እንቀርባለን። የሚቀጥለው ሳምንት ዋና እንግዳችን ከዜና በኋላ የሚሆኑት እሳቸው ናቸው። በቀጥታ ነው የምናቀርባቸው። ዛሬ ባለፉት ሁለት ሳምንታት መሰለኝ የጀመርነው የሬሚታንስን ወይንም ገንዘብ ወደ አገር ቤት የመላክን ጉዳይ በተመለከተ ውይይት ከአንድ የዲሞክራቲክ ታጋይና ኢኮኖሚስት ናቸው በሙያቸው የታወቁ በአውሮፓ ውስጥ ንቅናቄ ለዲሞክራሲ ኢትዮጵያ ውስጥ ለሚደረገው ትግል ታላቅ አስተዋጽኦ የሚያደርጉ ኢኮኖሚስት ጋራ ውይይት እናደርጋለን። ይሄንን ሬሚታንስ በተመለከተ የኛ እምነታችን ኢትዮጵያ ውስጥ ወጣቱ ግንባሩ ለጥይት ሰጥቶ ሲታገል ሲወድቅ ሲነሳ በውጭ ያለው ነው ኢትዮጵያኖች ጎሽ በርቱ ብቻ ማለት ሳይሆን እኛም ምን ማድረግ እንችላለን፣ የድርሻችንን ምንድነው ማድረግ የምንችለው፣ እነሱ ጥይት ሲጋፈጡ ምናጨበጭብና አይዟችሁ በርቱ ምንል ከሆነ እኛም ደግሞ ከጥይት ያነሰችውን ከደም ያነሰችውን ምንድነው ለትግሉ አስተዋጽኦ ማድረግ የምንችለው፣ ይሄንን መንግስት ጥይት የሚገዛበትን መሳሪያ የምንቀንስበትን መንገድ መፈለግ አለብን የሚለውን ከልባችን ስለምናምንበት የኢትዮጵያ ድምጽ ሬዲዮ ይሄንን ስለሚያምንበት ይሄንን መንግስት የጥይት መግዣውን መቀነስ አለብን ማጥፋት አለብን ብለን ስለምናምን በውጭ ያሉ ኢትዮጵያኖች ይሄንን በምን አይነት ይረዳሉ የሚለውን ለመወያየት በዛሬው ዕለት የሬሚታንሱን ጉዳይ በድጋሚ ይዘን ቀርበናል። ወደፊትም በተከታታይ የኢትዮጵያ ድምጽ ሬዲዮ የዚህን የኢራቅ መንግስት የገቢ ዘዴዎች መዝጋት አለብን የሚል እምነት ስላለን ወደፊትም እንቀጥልባቸዋለን። 5 ሰዓት ላይ እንደተለመደው ዜና ይቀርባል። እንግዲህ ፕሮግራማችን እስከ 6 ሰዓት ይቀጥላል። ከኛ ጋር እንደምትሆኑ ተስፋ በማድረግና እንዲሁም በየፕሮግራሙ መካከል አስተያየት፣ ጥያቄ ወይም መልእክት ካላችሁ በስልክ ቁጥር 0819100 ደውሉልን እያልን ፕሮግራማችን በዚህ መግቢያ እንጀምራለን።
ሰሞኑን የሀገሪቱ ሁኔታ ምን ላይ ነው? ሰሞነኛው የሀገሪቱ ሁኔታ ግራ የተጋባ ይመስላል። ምክንያቱም ግራ ተጋብተው ግራ የሚያጋባ ነገር ሀገሪቱን ህዝቡ ላይ ፈጥረዋል። በኢትዮጵያ አስቸኳይ ጊዜ አዋጅ ተከትሎ የውጭ ድርጅቶች የእርዳታ ስራዎች በአብዛኛው እንቅስቃሴ ቀንሰዋል። መንግስት ያልሆኑ ድርጅቶች በፍርሃት ተውጠዋል። ሀገሪቱ ውስጥ ያሉ የነጻ ፕሬሶች በማገድ፣ የሲቪልና የዲፕሎማቶችን እንቅስቃሴ በመገደብ፣ በኢንቨስትመንት ስራ ላይ የተሰማሩ የውጭ ዜጎች ሀገሪቱን ተቀጣጥሎ የሚገኘው የህዝባዊ ተቃውሞ በሚሊዮን የሚቆጠሩ ኢንቨስትመንቶቻቸውን ወደ ጭስነት ቀይረውባቸዋል። በኋላ ከፍተኛ ስጋት ስለገባቸው ሀገሪቱን እየለቀቁ ሲሆን፣ ፍርሃቱ ያመጣው አገዛዙ ለራሱ ሲል ያመጣው አዋጅ በመሆኑ ሀገሪቱ ወደማትወጣበት የኢኮኖሚ ቀውስ እየጨመራት ነው። ሀገሪቱ ላይ የመጣው አስቸኳይ ጊዜ አዋጅ መንግስት በስልጣን ለመኖር ዜጎችን ለስድስት ወርና ለአንድ አመት ያክል ጨክፍኖ ወይም ደግሞ በጨለማ ውስጥ ለማኖር ከመጣው የስርዓት አገዛዝ ውስጥ አንደኛውና ዋነኛው ነው። ፍርሃቱ ምን አመጣው? ሀገሪቱ ወደማትወጣበት የኢኮኖሚ ቀውስ እየጨመራት ነው። አገዛዙ ይህንን ችግር ለመፍታት መብት ይሆናል ብሎ ሰሞኑ የሹምና የሽረት ስራን እየፈጸመ ነው። ሀገሪቱ ውስጥ የመጣው ችግር ጉልቻ ቢለዋወጥ ወጣ ያጣፍት እንደተባለ ሁሉ ኢህአዴግ አሁንም የያዘው መስመር ይሁን ይዞ የመጣው መስመር የቆሸሸና የተበላሸ ነው። ህዝብን ከማዳመጥ ይልቅ ህዝብን መግደል የሚቀናው ፓርቲው በፍጹም በስልጣን ላይ ተቀምጦ የመንግስትን አስተዳደር ሊሆን አይችልም። በአንድ ብሔር የበላይነት የተመሰረተ በቂምና በጎሳ ህዝብን ለማስተዳደር መልፋት ነገ ላይ የሚወልደው ህዝባዊ ምላሽ መሸከም እንደሚያቀተው መገመት ይቻላል። መከላከያው ደህንነቱ እስከ መንደር ኮንዶሚኒየም ህዝብ መሸከም እስከሚያቀተው ለመናገር እደፍራለሁ። መከላከያና ደህንነቱ እስከ መንደር ኮማንደር ወያኔና ወያኔን በመሰሉ ነበር አስተዳደር ካድሬዎች ቁጥጥር ስር ውሏል። ሌላውም በመክፋት ለመኖር ማቀድ ጥርሱን ነክሶ ለሚኖረው ህዝብ ትርፉ በቀልን ማስተማር እንጂ ምንም አይፈይድም። ስለዚህ ስልጣኑን ለቆ ህዝባዊ መንግስትን በእኩልነት ሀገርን መመስረት ትልቁ ብቸኛ ድርሻ ነው። ይህ ካልሆነ ሀገሪቱ እየሄደችበት ያለው የኢኮኖሚና ማህበራዊ ቀውስ አስፈሪ ነው። በሀገሪቱ ያልተረጋጋ የዋጋ ግሽበት ወይም የውጭ ምንዛሬ እጥረት ያልተረጋጋ የገበያ ሁኔታ ይፈጥራል። ኢንቨስተሮችን ገንዘባቸውን ከሀገር አውጥተው ጨርሰዋል። ብር በእጃቸው ያሉ የመንግስት ባለስልጣናትና ትልልቅ ቱባ ባለስልጣናቶችም ብሮቻቸውን ወደ ዶላር ቀይረው ዞር ብለዋል። የሀገሪቱ ኢኮኖሚ ሊቀበር ሰዓታትና ቀናት ቀርቶታል። ፕሮፓጋንዳው ግን ቀጥሏል። ሀገሪቱ እድገቷ ጨምሯል፣ ሀገሪቱ ተረጋግታለች ወደሚለው የመንግስት ፕሮፓጋንዳ እንደገና ሀገሪቷ በመንግስትና በካድሬዎቿ ፕሮፓጋንዳ ዛሬም ትታመሳለች። ሀገሪቱ ወዴት እያመራች ነው? ሀገሪቱስ ወዴት እየሄደች ነው? በዚህ አስቸጋሪና አስከፊ ቀናት ውስጥ በተለያዩ አካባቢ በተለያዩ ክልሎች በረሃቡ ምክንያት ረሃብ ጉስቁልና የደረሰባቸው ከተሞች እንኳን ምግብ ሊደርስላቸው አልቻለም። ሀገሪቱ ውስጥ በቂ የዶላር ምንዛሬ ባለመኖሩ የገበያ የወጪና የገቢ የሽያጭ መጠናቸው በጣም እየቀነሰ ነው። ኢኮኖሚው ፖለቲካውም 11% ችግር ላይ ደርሷል። ታዲያ 11% በየአመቱ የሚነገርለት የኢኮኖሚው ውዥንብር ዛሬ ደግሞ 11ኛው ሰዓት ላይ ደርሷል። 11ኛው ሰዓት ለፖለቲካውም ለኢኮኖሚውም መንግስት 11ኛው ሰዓት ላይ ደረሰ ይመስለኛል። ሀገሪቱን የማስተዳደር ብቃት የማነስ፣ ኢኮኖሚውን የማስተዳደር ብቃት የማነስ የ11ኛው ሰዓት የመንግስት የሽንፈት ሰዓት ይሄ ነው። ታዲያ መንግስት ራሱን በሹምሽረቶች ወይም ደግሞ በተለያየ የሀገሪቱ እኔ ነኝ ባይነት ህዝብን ለማስተዳደር ቢጥርም ህዝብ ግን በቃኝ ብሏል። ኢኮኖሚውም በቃኝ ያለ ይመስላል። መልካም ውሎ። ሰንፔር ዘገየ ነኝ። Oh, 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 oh
ፕሮግራማችን በመግቢያው ላይ እንደገለጽኩላችሁ በሚከተለው ሳምንት የመለስ ልቃቂትን በቅርቡ የጻፉት አቶ ኤርሚያስ ለገሰን የዋና እንግዳርቀን በቀጥታ መናገር መሆናችንን እየገለጽን እስቲ እሳቸው ባሁን ጊዜ የጻፉትን የመለስ ልቃቂት የሚለውን በተመለከተ ምን እንደሚሉ እንሰማለን። አጥራ አድርገን ካሁን ጽሑፋቸው መጻፋቸው የተወሰኑትን ምዕራፍ 2 ቁጭት መፍጠር በሚል ቲፒኤልኤፍ ወይም ህወሓት ምን አይነት መርዘኛ ድርጅት እንደሆነ በአጠራ አድርገው የጻፉትን እናዳምጣለን። አንብበዋል?
ያው በተወሰነ መልኩ ያየሁት ነው ያነበብኩት ነው የነበረበት ሂደት ልክ በተመሳሳይ ሁኔታ በየመለስ አልባ ምንድን ነው የአዲስ አበባ ባለቤት አልባ ከተማ የመለስ ትሩፋቶችን በጻፉበትና የወያኔ ህወሓት አገዛዝ ስርዓትን አደባባይ ምን ያክል የተጨማለቀ እንደሆነ አደባባይ ላይ ያወጡበትን ሂደት አይቻለውና ይሄኛውም ትልቅ ጉጉት የሚፈጥር በተለይ ደግሞ ይሄ በትግራይ ልማት ማህበርና በኢፈርት ላይ የሚያጠነ ጥን በተለይ ደግሞ ምን ያክል አይነት የተቀነባበረ ዘረፋ እንደሚካሄድ የሚያሳይ ነው። ሀገሪቱ በምን ያክል ትልቅ ማፊያ ቡድን ታስራ እንዳለች በግልጽ የሚያሳይ መጽሐፍ ነው። በተወሰነ መልኩ ይጂ ያዩት ነው ያሉትና በጣም ኢንትረስቲንግ ነው።
እኔ ያነበብኩት
አድማጮቻችንም ያው
ያነበቡት እኛ በጣም ደስ ይላል። እኔ ለምሳሌ በጣም ከገረመኝ ነገር እዚህ መጽሐፍ ላይ ካነበብኩት እንዴት አርገው ሀገሪቷን የግል ኪሳቸው አርገው እንደያዙት ነው። ኤፈርት ማድጆች በስሩ አሉ። አልሜዳ ወዘተ ወዘተ አልሜዳ የሚባለው የጨርቃ ጨርቅ ፋብሪካ እንዴት አርገው ሀገሩን እንደሚዘርፍ ለምሳሌ ህግ አወጡ። ያው ትምህርት ቤት ተማሪዎች በሙሉ የዩኒፎርም እንዲለበስ ቆንጆ ነው ማሰቡ። ግን ምንድነው የተደረገው? አገሪቷ ያሉት ትምህርት ቤቶች በሙሉ በጥቅላላ የአልሜዳን ጨርቃ ጨርቅ እንዲገዙ። አልሜዳ ፋብሪካ ያለው ትግራይ ውስጥ ነው። ሌሎቹን ፋብሪካዎች በሙሉ ዶጋመድ አድርገው እና አቃቂ ድሮ የነበሩትን በሙሉ በጠቅላላ ያገሪቷን እንትን እዛ። እሱ ብቻ አይደለም፣ ሚሊተሪ ወደ ግማሽ ሚሊዮን የሚደርስ ሚሊተሪ ከልብሱ ብቻ አይደለም፣ አንሶላው፣ ብርድ ልብሱ፣ ምኑ የሚለብሰው ልብስ። በዚህ ላይ ደግሞ ህግ አወጡ፣ በአመት ሁለት ጊዜ ነው ሶስት ጊዜ መቀየር አለበት ልብስ። ያ ልብስ በጠቅላላ የሚገዛው ከአልሜዳ ነው። ሌሎቹም በሙሉ ለአልሜዳ በርካሽ በከቀረጥ ነፃ ሞደርን የሆኑ መሳሪያዎች እንዲገቡ ይደረግ እና ሀገሪቱን በጠቅላላ ዘርፈው የአንድ ድርጅት ሀብት ነው ያደረጉት። እኔ በጣም ነው የገረመኝ እንዴት አይነት ጭራቆች እንደሆኑ። ባንኮችን ኢትዮጵያ ውስጥ የልማት ባንክ አለ። የልማት ባንክ ዋና ስራው ከተለያዩ ኢንተርናሽናል ድርጅቶችና ከዓለም መንግስታት ብድር በረጅም ጊዜ ብድር ይበደርና ኢትዮጵያ ውስጥ ለልማት ለጥቃቅን ፋብሪካዎች ወይም ድርጅቶች በረጅም ዓመት ያበድራል። ወለዱ ትንሽ ይሆነ። አሁን ሌላ ደግሞ ንግድ ባንክ አለ። ንግድ ባንክ ቢዝነስ ነው የሚሰራው፣ መንግስት እጁ አለበት። የህዋት ድርጅት ከሱ 3 ቢሊዮን ሚሊዮን አይደለም ቢሊዮን ብር ይበደራል። ይበደርና አፍንጫላ ክፈል ሲባል አፍንጫላ ሲላቸዋል። አሁን ባንኩ ንግድ ባንክ ግራ ሲገባው አቤት ሲል በል ይሄን መለስ ዜናዊ ደብዳቤ ጽፈና በል ይሄንን ብድር ልማት ባንክ ይውሰደው፣ ወደ ልማት ባንክ ይዞር፣ ካንተ ያውጣና ወደ ልማት ባንክ ይዞር ይባላል። ልማት ባንክ ሳይወድ በግዱ ያንን ብድር ተሸክሞ ቁጭ ይላል። የሚከፍለው የለም ምን የለም። የዓለም መንግስታት ያበደሩት ብድራችንን ክፈል ይሉታል። የልማት ባንክ የት ያምጣው? እዳ ውስጥ ይገባል። እነዚህ ሲጠየቁ እኛ ገንዘብ የለንም ይላሉ። አላደለም እንደዚህ አይነት ዘረፋ አይን ያወጣ ዘረፋ። በነገራችን ላይ አሁን ሰሞኑን ወይዘሮ ማናቸው ስማቸው የሟቹ ሚስት
አዜብ መስፍን
ስንት ሺህ ካሬ ሜትር ቦታ
እኔ
እኮ ምን አይነት ልንዘርፍ ነው የመጣ ነው ማለት ለምን ያፍራሉ እየዘረፉ? እና እስቲ
ይሄንን ካነሳው አይቀር ምናልባት ወደዛ ከመግባታችን በፊት ይሄ እዳን በተመለከተ አብዛኛው ማህበረሰብ በተለይ ደግሞ አገር ውስጥም በአገር ውጭም ያሉ ኮካ ነው የሚባሉት
እነሱ በነገራችን
እንደ መሟገቻነት የሚያቀርቡት እዛም እዛም ጣል የተደረጉ አስፋልት የሚመስሉ ልጣፊ መሬቶችን እንደ መሟገቻነት ያቀርባሉ። ግን አንተ ካነሳው አይቀር ብድር ምናልባት ለአድማጮቻችን ያውቁታል ለማያውቁት ግንዛቤ ለመስጠት ኢትዮጵያ በአሁን ሰዓት ከ30 ቢሊዮን ዶላር በላይ ብድር እዳ አለባት። which is በአገር ውስጥ ምንዛሬ ስትወስደው በትሪሊየን የሚቆጠር ብድር ነው ያለባትና በየጊዜው እነዛ ብድሮች ይመጣሉ፣ የት እንደሚገቡ አይታወቅም። አሁንም እንዳልከው የአገር ውስጥ ያሉት የኢፈርት የሚሰራው እንትን ነጻ ገበያ ኢኮኖሚውን በሚያዘው ነጻ ገበያ ኢትዮጵያኖች ነጋዴዎች በነጻ ተወዳድረው አትርፈው ካገኙት ትርፍ ደግሞ ታክስ የሚከፍሉበት እድል ያልተሰጠበት ሁኔታ ነው ያለው። ኢኮኖሚው በእንደዛ አይነት በአንድ ጎሳ መዘውርስት የተቀመጠ ፍርሃት እንደሆነ የምናይበት ሂደት ነው። ካየህም እርካቶ አካባቢ እንደውም በግልጽ የማውቀው ነገር አለና አንዳንድ የስልጤ ነጋዴዎች በገብረ መድህን ንግድ ፍቃድ እንደሚቀሳቀሱሉ እናውቃለን። ምክንያቱም እኩል ገብተህ በስም ብቻ በስም እንደዛ ስለሆነ ብቻ ጉምሩክ ላይ ፋሲሊቴት የምትደረግበት ሁኔታዎች አሉና ከፍተኛ
ውሰድ። ለምሳሌ አሁን ጨርቃ ጨርቅን አነሳን፣ በሙሉ ይዘውታል። ሚሊተሪው እንግዲህ 500 ሺህ ወታደር በአመት 3 ጊዜ ነው ምናምን ጊዜ ይቀየር ተብሏል። እንግዲህ እንደጻፈው ልብስና አልጋ ልብስ ሁሉ አልቀረም። የሚሊተሪው ከዛ ነው የሚመጣው፣ ከትግራይ። ትግራይ አልተጠቀመችም የሚለውን አላምንበትም። የትግራይ ህዝብ አልተጠቀመም አላምንበትም። እዛ ላይ መጽሐፉ ላይ ስናነብ ደሞዛቸው እንኳን እዛ የሚሰሩት አልሜዳ የሚሰሩት ደሞዛቸው ኢትዮጵያ ውስጥ በጨርቃጨርቅ ተቀጥረው ከሚሰሩት 3 እጥፍ የበዛ ነው ደሞዛቸው። የሚገባው መሳሪያ ያለ ቀረጥ ነው፣ በርካሽ ነው። ገበያውን በሙሉ አጥለቅልቀዋል። በሺ የሚቆጠሩ ሱቆች ከፍተዋል ራሱ አልሜዳ ተራ ሱቅ። ሲሚንቶ ፋብሪካ ነው ሰር። ኢትዮጵያ ውስጥ እነ ሙገር ነበሩ የታወቁ ትልልቆቹን። የተንኮላቸው ተንኮል አንድ ሰው መስፍንን የውጭ ጉዳይ ሚኒስትር የነበረውን የሁለቱ የዚህ የነሱ ሲሚንቶ ፋብሪካ የመሶብ ሲሚንቶ ፋብሪካና የሙገር ሲሚንቶ ፋብሪካ የቦርድ ኃላፊ ያደርጉታል አንዱን ሰው። ይሄን የሚያደርጉት ምንድነው? እዛም ሁለቱም ጋር ቁጭ ብሎ አንደኛውን ለማጥፋት ነበረ። ሙገርን ድምጥ ማጡን ያጠፋዋል። እንዴት ያደርገዋል? የሙገር ኢንጂነሮች ለማስፋፋት ድርጅቱን ሙገርን ለማስፋፋት ሐሳብ ሲያቀርቡ መስፍን ኖ ይላል። በዚህ 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 እያለ ሙገር እታች ወረደ። አሁን ማን ቀረ? ያ ለዛኛው የቅናሽ ዴቨሎፕመንት ይደረግለታል። መቀያየሪያ ቃ ያለ ታክሲ ይገባል። ምን ይላል? ኢትዮጵያ ውስጥ ያለውን እንትን እንዲይዝ ነው የሚደረገው። የመጨረሻ ሌቦች መሆናቸውን የምታየው ደርግ እንኳን በአቅሙ ኢትዮጵያ ውስጥ እዚህ መጽሐፍ ላይ ያነበብኩት ገርሞኛል። 3 ትላልቅ የዳቦ ፋብሪካዎች አዲስ አበባ ውስጥ ከፈተ። አንዱ ጉለሌ፣ አንደኛው 4 ኪሎ፣ አንደኛው ቄራኖ አካባቢ። እንግዲህ የዳቦን እጥረት አይቶ ነው። 3ቱም 25,000 ዳቦ በቀን ያወጣሉ ይላል። እና ልክ ስልጣን ሲይዙ አይናቸው እዛች ላይ ነው ያረፈው። እነዛን 3 ፋብሪካዎች እንዴት አድርገው እንደሚገነጣጥሉና ወደ መቀሌ እንደሚሰዱ ምንድን ነው ያደረጉት? የአዲስ አበባ ሹማምንት ሆነው ተሸዋሸሙና የነሱቱ ካድሬዎች ምን ያደርጋሉ? እነዚህ 3 ፋብሪካዎች የዳቦ እህል ምንድን ነው ዱቄት እንዳይደርሳቸው፣ መቀያየሪያ ማሽን እንዳይደርሳቸው፣ ደርግ ያንን 3ቱን ማሽኖች በጥብቅ ክትትል ከውጭ ሀገር በውድ ዋጋ በሚሊዮን ገዝቶ ነው 3ቱን የሚያስገባቸው። እነዛ ማሽኖች እንዳይሰሩ ዱቄት ማቴሪያል እንዳይገባ ያደርጋል። ሰራተኛ ደሞዝ እንዳያገኝ ያደርጋል። በተለያየ መንገድ 3ቱን ፋብሪካዎች ይዳከማሉ። ወዲያው ከጥቂት ጊዜ በኋላ 3ቱን ፋብሪካዎች ነቅሎ ትግራይ ይወስዳል፣ መቀሌ ይወስዳል። እንደዚህ አይነት በቃ የመጨረሻ አረመኔ ይሉኝታ የሌለው ድርጅት ነው።
ምናልባት
በጣም የሚያሳዝነው ይሄንን የትግራይ ተወላጆች ኢትዮጵያዊውን ነን ካሉ ይሄንን እንዲህ አይነቱን ዝርፊያ መቃወም ካልቻሉ ሰው መሆናቸው ያጠራጥረኛል። ሰውነት እኮ ማለት እኔ አንተ ወንድሜ ስትራብ ስትጠማ ስትቸገር እንደኔው ከስጋና ከደም የተሰራ ስለሆነ ካልተሰማኝ እኔ ስቸገርና ስጠማ ተሰማኝ አንተ ይሰማ ልል አልችልም። እኔ አውሬ ነኝ። እንደኔው የሚያውኑን ሰው ችግር ካልገባኝ እኔ ሰው አይደለሁም። እና ይሄንን ማሰብ ይኖርባቸዋል። ለማንኛውም እስቲ የመለስ ልቃቂት አንዱን ፓርት እናሰማችሁ።
የመለስ ልቃቂት ምዕራፍ 2 ቁጭትን መፍጠር። ኤርትራ ውስጥ የተወሰኑ ፋብሪካዎች በመኖራቸውና ኢትዮጵያ ውስጥ ግን እድገት ዝቅተኛ ስለነበር አጎራባች ከሆነችው ትግራይ ብዙ የቀን ሰራተኞች ወደ ኤርትራ በመሄድ ጉልበታቸውን ሸጠው ይኖሩ ነበር። እናም የኤርትራ መሪዎች ነገሮችን በሚያዩበት ከ30ና 40 ዓመት በፊት እንደነበረው ሁኔታ አድርገው ነው። ገብሩ አስራት እፎይታ መጽሔት ሐምሌ 1990 ዓ.ም። የኤፈርት ፖለቲካል ኢኮኖሚ አመጣጥና እድገት ሲመረመር በቀጥታ የሚተሳሰረው ከህወሓት ዓላማና ፕሮፓጋንዳ መነሻና ጉዞ ጋር ነው። ህወሓት ለምን ዓላማ እንደሚታገል፣ ከድል በኋላ ምን ጥቅም እንደሚያገኝ፣ የሚያገኘው ድል በምን መልኩ መጠቀም እንዳለበት፣ የቀየሳቸው ስትራቴጂዎችና ስልቶች፣ የሚፈጸምባቸው ቦታዎች የት እንደሆኑ አስቀድሞ የታወቀ ነው። እነዚህ የህወሓት ህልሞች ከቅድመ ቀደምቱ የተጠነሰሱ በሌላው ህወሓት የፈጠራቸው ድርጅቶች ውስጥ የሌሉ ናቸው። በመጀመሪያ አካባቢ ታላቋን ትግራይ የመፍጠር ፍላጎት የተራመደበት ነበር። የፖለቲካ የበላይነት ያለ ኢኮኖሚ የበላይነት እንደማይረጋገጥ እሙን ሲሆን፣ የታላቋ ትግራይ አስተሳሰብ ብዙ ርቀት እንደማያስኬድ እሙን ነው። በተለይም በትግራይ ምድር ኢንዱስትሪ አብዮት ለማካሄድ ከሌላው የኢትዮጵያ ክፍል ተነጥሎ የማይቻል መሆኑ ግንዛቤም ተያዘበት። ቀሪውን የኢትዮጵያ ክፍል በተፈጥሮ ሀብት ምንጭነትና የገበያ ፍላጎት መጠቀም የሚቻለው አብሮ መሆን ከተቻለ ብቻ ነው። ህዋት በአገሪቱ ኢኮኖሚያዊ ህይወት ውስጥ ወሳኝ ሚና ያላቸው ኢንዱስትሪዎች፣ የገንዘብ ተቋማት፣ የኃይል ምንጮች፣ ማዕድኖች ወዘተ በቁጥጥር ስር እንዲውል ካላደረገ የፖለቲካ የበላይነቱን ማምጣት አይችልም። በቀድሞዎቹ ስርዓቶች የተመሰረቱ ተቋማት ውስጥ ኢኮኖሚያዊ ፋይዳቸው ወሳኝ የሆኑትን በቀጥታ በህወሓት ካልተመሩ በስተቀር የተፈለገውን ተልእኮ ማሳካት የሚቻል አይደለም። በመሆኑም የኤፈርት ኢኮኖሚያዊ መነሻ ከመጀመሪያ ጀምሮ ህወሓት በኢትዮጵያ በኢኮኖሚያዊ ህልውና ውስጥ የበላይነቱን በማረጋገጥ ሰፊ ሚና እንዲኖረው በማሰብ የተቋቋመ ነው። ከጅምሩ የሀገራችን ዋነኛ ኢኮኖሚ ምንጭ የሆነው መሬት የመንግስት የሆነበት ምክንያት መሰረቱ ከላይ የተጠቀሰው ነው። ኤፈርትና ከፓርቲው ጋር ትስስር ያላቸው ሀገራዊ ከበርቴዎች ለመፍጠር የመወዳደሪያ ሜዳው እንዲጠብ ማድረግ ግዴታ ነው። በጦርነቱ የተጎዱ በሚል ስም ወደ ትግራይ የተሻገሩ ሀብትና ንብረት ለቁጥር አታካች የሆነበት ምክንያት ለዚህ ነበር። በትግራይ ስም ከኢትዮጵያ ህዝብ በግላጭና በስውር የተወረሰው ንብረት በኢትዮጵያ ኢኮኖሚ ውስጥ የበላይነት ለመያዝ እንደሆነ ጥያቄ የሚገባ አይደለም። ከላይ የተጠቀሰው የህወሓትን የኢኮኖሚ የበላይነት ለማረጋገጥ ፓርቲው በታጋዩና ትግራይ ህዝብ ዘንድ ቁጭትና ቁጣ መፍጠር ነበረበት። ከጅምሩ የህወሓት ታጋዮችና የትግራይ ህዝብን በንዴትና ቁጭት በሚቀሰቅስ ፕሮፓጋንዳ መመራት ነበረበት። የትግራይ ህዝብ ከሌላው ኢትዮጵያዊ በተለይም ከአማራውና የመሃል አገር ኦሮሞ ጋር መቀቃቀር የሚያስችላቸው ስራ መስራት ነበረበት። ሌላውን ህዝብ እንደ ድህነቱ ምንጭ፣ የታሪኩ ሌባ፣ የድንቁርናው ምክንያት ተደርጎ መወሰድ ነበረበት። የትግራይ ህዝብ ባህልና ታሪኩን እንዲከዳ ያደረጉት ኃይሎች መኖራቸውንም አምኖ በመቀበል ሊናደድ ይገባ ነበር። ንዴቱን ወደ ተግባር ለመቀየር አመጽና እምቢተኝነት መፍጠር ነበረበት። የትግራይ ህዝብ ህወሓት ለደገሰለት ቁጭት በቀላሉ የሚነሳበት ቅጽበታዊ ምክንያቶች ነበሩ። በመጀመሪያው በተጨባጭ ድህነቱ መሬት ላይ የተነጠፈ እውነት ነው። እንደ አብዛኛው ኢትዮጵያዊ የትግራይ ህዝብም በድህነት አረንቋ ውስጥ ገብቶ የሚዳክር ህዝብ ነው። ከዚህ በተጨማሪ እንደ ማንኛውም የአገሪቱ ክፍል የሰብአዊ መብት ረገጣና አፈና ሲፈጸምበት የነበረ ህዝብ ነው። የኦሮሞ፣ የወላይታ፣ የሲዳማ፣ የጎጃም ገበሬ በፊውዳሎቹ መሬቱን እንደተቀማ ሁሉ የትግራይ ገበሬም ተመሳሳይ እርምጃ ተወስዶበታል። ለሁሉም የኢትዮጵያ ህዝብ ላይ ነበር ጸረ ዲሞክራሲና ፊውዳላዊ የነበረው የመሬት ይዞታ በመላው አገሪቱ የነበረ እንጂ አንዱ ቦታ ኖሮ ሌላ ቦታ የሌለ አልነበረም። የደርግ አፈና ስርዓትም ቢሆን አንዱን ህዝብ ከሌላ አስበልጦ ወይም አሳንሶ የፈጸመ አይደለም። ጎንደሬው ያለ ገደብ ሊጽፍ፣ ሊናገር፣ ሊደራጅና በራሱ ምርጫ አስተዳደር መመስረት እንደማይችለው ሁሉ ወልዮም፣ አፋሩም፣ ትግራውም አይችልም ነበር። አማራው የፖለቲካ ስልጣን ባለቤት እንዳልሆነ ሁሉ የትግራይ ተወላጅም የኢኮኖሚ ሚያዊና ፖለቲካዊ ስልጣን አልነበረውም። ደርግ በቀይ ሽብር ስም በጎንደር ያፈሰሰውን ደም በመቀሌም አፍስሶታል፣ በአዲስ አበባም አፍስሶታል፣ በጅማና አርባምንጭም አፍስሶታል። እስከዛሬ ድረስ የቀይ ሽብር ገጽታ ለማሳየት በአንደበታቸው የመሰከሩም ሆነ ብዕርና ወረቀት ያዋደዱ ሰዎች ክስተቱ ሀገራዊና በሁሉም ቦታ የተፈጸመ መሆኑን ከመናገር ወደ ኋላ አይሉም። በጠራራ ፀሐይ የተረሸነው መራራውን የስቃይና የመራራ ጽዋ የጨለጠው ከመቀሌ እስከ ቶጎ ጫሌ ያለው የኢትዮጵያ ህዝብ ነው። የህወሓት አመራሮች ይህንን እውነተኛ ታሪክ እንደ መነሻ በመውሰድና ከራሳቸው ሐሰተኛ ታሪክ ጋር በመደባለቅ ለትግራይ ህዝብ አቀረቡ። ምዝበራው፣ ጭቆናው፣ እልቂቱ በትግራይ ህዝብ ላይ በተለየ ሁኔታ የተነጣጠረ ተደርጎ እንዲሳል አደረጉ። የንጉሳውያኑ እና የደርግ ስርዓት የትግራይን ህዝብ ለይቶ ያደማ የመዘበረና የትግራይ ወጣትን ደም የጠጡ ተደርጎ እንዲታዩ ተደረገ። የትግራይን ህዝብ ሊያነሳሱና ሊያስተባብሩ የሚችሉ በውሸት ላይ የተመሰረቱ የፕሮፓጋንዳ መልእክቶችን ተቀረጹ። ህወሓት ለፕሮፓጋንዳው ስራ እንዲመሩ የመደባቸው ካድሬዎች ውሸት ሲደጋገሙ ነው ተመስላል የሚለውን የናዚ ፕሮፓጋንዲስቶች ሐሳብ እንደ ዋነኛ የክስከሳስል ተጠቀሙበት። እነዚህ በንቃተ ህሊና የተሻሉና የፕሮፓጋንዳ ስራ ግንዛቤ ያላቸው ካድሬዎች የታጋዩን የትግራይ ህዝብ አምሮ ውስጥ እንዲሞላ አደረጉ። የታጋዩን አስተሳሰብ አቅጣጫ በሙሉ በሚለውጥ የተለያዩ አቀራረብ ተዘጋጀ። ይህንን ማኒፌስቶ እንዲጻፍና ለህወሓት ታጋዮች በኢንዶክትሪኔሽን መልክ እንዲሰለጥኑ አደረጉ። ይህ በ1968 በህወሓት አመራሮች የተዘጋጀ ማኒፌስቶ እንደ ዋነኛ ቁጭት መፍጠሪያ ስትራቴጂካዊ ዶክመንት አስቦ ተዘጋጀ። የህወሓት ታጋይና የትግራይ ህዝብ በንዴት ውስጥ ሆኖ ጭካኔ እንዲማርና ሌላውን በጠላት አይን እንዲመለከት ያደርጋል። እርግጥ በማኒፌስቶ ኢንዶክትሪኔሽን ምክንያት በታጋይ ዘንድ ስነ ልቦናዊ የበቀልና የጦረኝነት ስሜት እንዲፈጠር አድርጓል። በህወሓት ማኒፌስቶ የሰፈሩት የቁጭት መፍጠሪያ ተጠቃለው ሲታዩ የዮሐንስ የዙፋኑን አክሊል ተነጥቀናል፣ የታሪክ ስርቆት ተካሂዶብናል፣ ኢንዱስትሪ አልባ እንድንሆን ተደርጓል ወዘተ የሚሉ ናቸው። ቁጭት አንድ የዮሐንስ ዙፋንና አክሊል ተነጥቀናል። የትግራይ ህዝብ ነጻ አውጪ ድርጅት በ1968 ዓመተ ምህረት አሳተመው ባሰራጨው ማኒፌስቶ ላይ በመጀመሪያ አጽንኦት ሰጥቶ የሚያነሳው የትግራይ ህዝብ የታሪክ ስርቆት ተፈጽሞበታል የሚል ነው። ትግራይ የአክሱም ዘመነ መንግስት እስኪያከትም ድረስ የራሷን የቻለች ሀገርና የአክሱም መንግስት እየተባለች ስትጠራ እንደነበር ይገልጻል። አክሱም ከወደቀ በኋላም ትግራይ ራሷን በማስተዳደር ረጅም ጊዜ የቆየች እንደሆነ በተለይም በአጼ ዮሐንስ ዘመን በዙሪያዋ የነበሩ አካባቢዎችን በቁጥጥሯ ስር አውላ እንደነበር ይተርካል። ይህ የነጻነት ታሪክ የተገለበጠው አጼ ዮሐንስ ከሞቱ በኋላ በዳግማዊ ምኒልክ ወረራ ትግራይ በሸዋዋ ማዕከላዊ ግዛት ስር እንድትወድቅ በመደረጓ እንደሆነ በቁጭት ይገልጻል። የቁጭቱ መንስኤም የትግራይ ህዝብ በድንቁርና በበሽታ በረሃብ አዘቅት ውስጥ እንዲሰጥም መደረጉ፣ ትግሬነቱን በፍጥነት እንዲክድና በግድ አማራ እንዲሆን መደረጉና ሀገሩን ጥሎ መሰደዱ በአብነት ተጠቅሰዋል። ይህም በማኒፌስቶ መቅድም ላይ እንደሚከተለው ቀርቧል። ትግራይ አክሱም እስከወደቀችበት ጊዜ ድረስ የአክሱም መንግስት እየተባለች ትጠራ ነበር። አክሱም ከወደቀች በኋላም ራሷን በማስተዳደር ለብዙ ጊዜ ብትኖርም ቅሉ አልፎ አልፎ በአካባቢው ያለነበሩት ነገስታት ግብር መክፈል አልቀረም። በአጼ ዮሐንስ ዘመነ መንግስት ኃይሉ አበርትቶ በአካባቢው ያለነበሩት ነገስታት በቁጥጥሯ ስር አውላ ነበር። ይሁን እንጂ አጼ ዮሐንስ ከሞቱ በኋላ በዳግማዊ ምኒልክ አማካኝነት ትግራይ በሸዋው ማዕከላዊ ግዛት ስር ወደቀች። ከዚህ ጊዜ በኋላ ነው የአማራው የመሳፍንት ቡድንና ተከታዮች የትግራይን ነጻነት ገፈው የህዝቡን አንድነት ያናጉት። ግልጽና ስውር በሆኑ ዘዴዎችም ሸዋዊ ዘይቤዎች የትግራይን ህዝብ በድንቁርና በበሽታ በረሃብ አዘቅት ውስጥ እንዲሰጥም ያደረጉት። በተለይም ትግሬነቱን በፍጥነት እንዲክድና ያለ ውድ በግድ አማራ ለማድረግ ያልሞከሩት ዘዴ ባይኖርም መሬቱ ተቆርሶ ስለተወሰደበትና የተደራረበ ጭቆና ስለደረሰበት ሀገሩን ጥሎ ተሰደደ። በአጠቃላይ በአሁኑ ጊዜ ትግራይ ነጻነቷ የተገፈፈች መሬቷ ተቆራርሶ የተወሰደባትና የተወሳሰበ ችግር የደቆሰው ህዝብ የሚኖርበት ጭቆም ብሔር ናት። ከዚያ አባባል መረዳት የሚቻለው እንደሚቻለው እስከ አጼ ዮሐንስ ዘመነ መንግስት ማብቂያ ድረስ ትግራይ ራስዋን ችላ እንደ ሀገር የቆመች እንጂ የኢትዮጵያ አካል እንዳልነበረች እና አቶ መለስ እምነት እንዳላቸው ነው። ይህም ትግራይ ከኢትዮጵያ ጋር ምንም አይነት ትስስር እንዳልነበራት ራስዋን ችላ አንድ ጊዜ የአክሱም መንግስት በሚል በሌላ ጊዜ የተለያዩ የትግራይ መንግስታት እንደነበራት የሚያመላክት ነው። በስተመጨረሻም በህገወጥና በጉልበት ከኢትዮጵያ ማዕከላዊ መንግስት ስር እንድትወርቅ መደረጉ ነጥቷል። እዚህ ምክንያት የብሔርና መደብ ድርብ ጭቆና በትግራይ ህዝብ ላይ የደረሰ መሆኑን ያመላክት ነበር። ስለሆነም የነ አቶ መለሱና ጓደኞቹ የትግል ውጤት የሚለካው ይህንን ሁኔታ በመቀልበስ ወደ ቀድሞ ሁኔታዋ መመለስ እንደሆነ ይገልጻል። የዮሐንስን ዙፋን መመለስ በሌላም በኩል የህወሓት ባለስልጣናት የተለያየ ጊዜ እንደሚገልጹት ትግራይ ከጣሊያን ቅኝ ግዛት ጀምሮ እስከ ህወሓት አዲስ አበባን እስኪቆጣጠር ድረስ ድርብ ጭቆና ደርሶባታል። የኢትዮጵያውና ከተማ ወደ አዲስ አበባ መዘዋወሩ ምክንያት የትግራይ ሚና እንዲቀንስ ተደርጓል የሚል የጸና እምነት አላቸው። ይህን በተመለከተ የቀድሞ የህወሓት ታጋይ የሚመራው ሪፖርተር መጽሔት በህዳር ወር 1993 ዓመተ ምህረት ያወጣውን ዘገባ ማየት ይቻላል። መጽሔቱ በፖለቲካ አምዱ ገጽ 13 ላይ የሚከተለውን አስፍሮ እናገኛለን። የፌዴራል አካል የሆነችው ትግራይ መፈታት ያለባቸው በርካታ ታሪካዊ ጥያቄዎች አሉባት። ለምሳሌ ጣሊያን ኤርትራን ከመያዟ በፊት ትግራይ ከሀገሪቱ ታላላቅ ክፍላተ ሀገሮች አንዷና ከፍተኛ ሚና ያላት ነበረች። በጣሊያን ቅኝ ግዛት የተነሳ ዋና ከተማ ወደ አዲስ አበባ በመዘዋወሩ ምክንያት ትግራይ እንዴት እየተገለለችና ሚናዋ እየቀነሰ ሄደ። ከ1890 እስከ 1991 እንደ አውሮፓውያን አቆጣጠር ትግራይ ተገልላ የቆየችበት ምዕተ ዓመት ነው። ህወሓት ይህንን በመረዳት ትግራይን ወደ ቀድሞ ቦታው ለመመለስ የአጠቃላይ እንቅስቃሴውን እምብርት ለማድረግ ታግሏል። በአጠቃላይ ህወሓት ትግራይ ከኢትዮጵያ ፖለቲካዊም ሆነ ኢኮኖሚያዊ እንቅስቃሴ ተገቢውን ቦታ ማግኘት አለባት የሚል አቋም ይዞ ነው ስልጣን የያዘው። ህወሓት ለሁለት የተሰነጠቀበት ሰሞን የትግራይ ህዝብ ከፓርቲው እንዳይጣላ ከተዘየዱት የፕሮፓጋንዳ ቴክኒኮች አንዱ በርካታ ሰነዶችን በማውጣት ከህዝቡ ጋር መወያየት ነበር። ከነዚህ ሰነዶች ውስጥ አንዱ በትግራይ ልማት ማህበር ትልማ የወጣ ሲሆን ባለፉት 10 ዓመታት በትግራይ የተሰሩ የልማት ስራዎች ይዳሰሳል። በትግራይ ክልላዊ መንግስት፣ በፌዴራል መንግስት፣ በትልማ በረከትና ሌሎች መንግስታዊ ያልሆኑ ድርጅቶች የተገነቡ ፋብሪካዎች፣ መንገዶች፣ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የውሃ ጉድጓዶች፣ የማዕድን ልማቶች፣ የአየር ማረፊያዎች፣ ጤና ተቋማት ወዘተ በዝርዝር ያካትታል። ታዲያ በዚህ በህብረ ቀለምና የተሰሩ ግንባታዎች የተቆጠቆጠ ባለ 160 ገጽ መጽሐፍ ላይ የትልማ የበላይ ጠባቂ የሆኑት ዶክተር ሰለሞን እንቋይ ሰፊ አተታ አስቀምጧል። እንደ የህወሓት ሁለተኛ አባት ዶክተር ሰለሞን እንቋይ አገላለጽ እናት በትግራይ ላይ በደል ተፈጽሟልና የዛሬው የህወሓት እርምጃ ትክክለኛ ነው ይሉናል። እንደ ዶክተሩ ጽሁፍ ከሆነ ትላንት ትግራይ በተለየ ሁኔታ በደል ስለደረሰባት መካሻ ማግኘት ይኖርባታል። ከህወሓት ያለፉት መንግስታት ትግራይን ነጥለው አድህይተው በህዝቡ ላይ ጭቆና ቀንበር ተክለውና ጥቁር ጠባሳ ጥለው ሄደዋል በማለት ይገልጻሉ። የሆነ ሆኖ ዶክተር ሰለሞን እንቋይ ጽሁፉ በከፊል ይህን ይመስላል። ትግራይ ለብዙ ዓመታት ከተገፉት የኢትዮጵያ ክልሎች አንደኛዋ ናት። ከሚኒሊክ እስከ መንግስቱ ድረስ የነበሩት ተከታታይ መሪዎች ክልሉ እንዳይሻሻል አላማቸው አድርገው ቆይቷል። እንዲያውም ትምህርት ቤቶችን በመዝጋት ህዝብን ከሌሎች አካባቢዎች ለማስፈር በመሞከር ልማት እንዳይኖር አሉታዊ እርምጃዎች ተወስዷል። ትግራይ በየጊዜው በድርቅ ቢጎበኝም የሚያስከትለውን ሁሉ ለመቋቋም ምንም አይነት እርምጃ አልተወሰደም ይላል የትግራይ ልማት ማህበር 1981 እስከ 1991 የሚለውን ሰነድ ማንበብ የፈለገ ጦቢያ መጽሔት መጋቢት 1992 ቅጽ 7 ቁጥር 8 የሚለውን መመልከት ይችላል።
Oh,
አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። አሁን እንግዲህ እስከ ዜና ባለን ጊዜ ውስጥ አጥር ባለ መልኩ የሳምንቱን አበይት ጉዳዮች ባጥር አጥር ያለ ሁኔታ ውይይት ለማድረግ እንሞክራለን። አስተያየት ካላችሁ፣ ጥያቄ ወይም መልእክት ካላችሁ በስልክ 0819100 ደውሉልን።
ያው እንግዲህ አሁን ቀጥሎ እናቀርበው ሳምንቱ በዜና ሂደት ውስጥ ከሀገር ውስጥም ከውጭም ያየናቸዋሉ። በዋናነት ግን ትልቅ መነጋገሪያ ኢሹ የነበሩትን አውጥተን ለማየት እንሞክራለን። ወደዛ ስንሄድ በመጀመሪያ የምናገኘው በኢትዮጵያ ጠቅላይ ሚኒስትራችን ኃይለ ማርያም ደሳለኝ አማካኝነት አዲስ የካቢኔ ሹምሽር አካሂደዋል። ምንድነው ከዚህ ቀደምም በውጭ ጉዳይ ሚኒስትሩም በኮሙኒኬሽኑም በኩል መታደስ የሚል ነገር እድሳት ያስፈልገናል ታድሰናል እንታደሳለን የሚል ብዙ እድሳት የፈረሰ ቤት እንግዲህ እኔ እንዴት እንደሚታደስ አላቅም እንታደሳለን የሚል እንትን ነበርና ያንን ቤዝ አርጎ በኦህዴድ የተጀመረው የተሐድሶ የሚሉት ነገር ኦህዴድ ላይ ሁለት ፕሬዝዳንቱና ምክትል ፕሬዝዳንቱን በመቀየር እንዲሁም ስድስት ሚኒስትሮቹን ሳይቀር ቀይሮ ጥሩ ነገር አሳይቶ ያለፈበት ሂደት ነበርና ያንን ተከትሎ በህወሓት ዙሪያም በአዴንም አንዳንድ ነገሮች ልናይ ነበረ። ግን ይሄ ዜሮን በዜሮ የማጣፋት ሂሳብ ስሌታቸው ተመቻችቶ የወረዱበት ሂደት ነው። ምንም አዲስ ነገር አልነበረውም እና ያን ተከትሎ ያው ከህወሓት ቤት በመጣ ተቀጥታ ትእዛዝ አዲስ የካቢኔ ሹምሽር አካሂዷል። በዚህም ሂደት ውስጥ የተወሰኑ የተወገዱ አሉ። ከዚህ በፊት ሲያገለግሉ የነበሩ የተሾሙም እንደ አዲስ ሆነው የመጡም ሰዎች አሉ። ከነሱ መካከል ያው እንደ ኢሹ የሆነው ምንድን ነው ይሄ አራቱ ዋና ፖለቲካ እንትን ተዋናዮችን አካል ወይም ማዕከል ያደረገ የሹምሽር ስራ ሂደት ነው ብለው ነው እንትን ያደረጉት። ግን በዋናነት ጥያቄው የኢትዮጵያ ህዝብ ጥያቄ የነበረው የጉልቻ የመለዋወጥ ስራ ሂደት ሳይሆን የፖለቲካ አስተሳሰብ የፖሊሲ ለውጥ ነበረ ጥያቄ የነበረው እና አሁንም ወያኔ ለ25 ዓመት ሲከተል የነበረው ይሄ ሸውዶ የማለፍ የከሰረ ፖለቲካ
ባጭሩ ምን መሰለህ የገማ እንቁላልን መጣል ነው። ሌላ ምንም አማራጭ የለውም። የበሰበሰን ነገር ሽቶ ብትቀባው ብትለሰንስበት መሽተቱ አይቀርም። የኢትዮጵያ ህዝብ የሚፈልገው ስር ነቀል ለውጥ ነው። ስር ነቀል ለውጥ ሲባል ደግሞ ወያኔ ከስልጣን መውረድ አለበት፣ እስከ ዛሬ የሰራው ወንጀል ህጋዊ በሆነ መንገድ መመርመር አለበት፣ የገደላቸው፣ ያሰራቸው፣ የዘረፋቸው መጣራት አለበት። ለዛ ሁሉ ግን በቅድሚያ ወያኔ ስልጣን መልቀቅ አለበት። ጉልቻ ቢቀያየር ወጥ አያጣፍጥም። ምንም አዲስ ነገር የለም። አሁን እነሱ አንድ ሌባ አንስተው ሌላ ሌባ ስላስቀመጡ የጠገበውን ሌባ አንስተው የተራበ ሌባ ስላመጡ ለእኛ ለኢትዮጵያ ህዝብ ምንም የሚያመጣለት ነገር የለም። እየቀያየሩ እድሜያቸውን ለማራዘም የሚያደርጉት ሙከራ ዋጋ የለውም። ይሄ ያለው አማራጭ ምንድን ነው? ህዝቡ አገር ውስጥም ያለው ውጭ ያለውም በተጠናከረ ሁኔታ ዩኒፋይድ በሆነ መልክ እየተረዳዳ እየተጋገዘ ትግሉን ማጧጧፍ ነው። በተለይ በአሁኑ ጊዜ አገር ቤት ያለው ህዝብ ላይ የሚደረገው ጭቆናና ግድያ አስራት እየተጠናከረ ስለመጣ ውጭ ያለው ድሮ ከሚያደርጋቸው ትግሎች በበለጠ ኃይሉን አጠናክሮ ማካሄድ አለበት። ፒሪየድ። አራት ነጥብ። ይሄ ነው ያለው። እነሱ ገና ሺህ ዓመት እንገዛለን ብሎ የሚያስቡ ናቸው። እንደዚሁ እያጭበረበሩ አሁን ሰሞኑን ምንድነው ፌስቡክ ላይ የሚወራው የዚህ አድሃኖም ቴዎድሮስ አድሃኖም ጉዳይ ብታይ ምንድነው እነሱ ካልኩሌት ያደረጉት እንደገባኝ ከሆነ በእኔ አሰስመንት የአሜሪካንም የኮንሳልት ድርጅት ቀጥረዋል። እንግዲህ ይህንን የቀጠሩት ምንድነው ያንን ቦታ እንዲይዝላቸው ነው። ያንን ቦታ እንዲይዝላቸው ኦልሬዲ አስነስተውታል። ከውጭ ጉዳይ ሚኒስትር ሙሉ ለሙሉ ተማምነው ነበር የኮንሳልት ድርጅቱን በመቅጠራቸው ይሳካልናል ብለው። ግን ሰሞኑን ፌስቡክ ላይ እንደምታየው ተዋርደዋል። የተዋረዱበት ምክንያት ምንድን ነው? እንግዲህ እንግሊዝኛ ማወቅ የእውቀት መለኪያ አይደለም ለነገር እውነት ለመናገር ግን ቢሆንም እንደዚህ አይነት ቦታ ላይ ስትቀርብ ይህን ቋንቋ ነው የምንችለው ብለህ ከተናገርክ ያንን መቻልን ማሳየት አለብህ። አሁን ምንድን ነው የሆነው ይመስለኛል አማካሪዎቹ እንደገባኝ ከሆነ እኔ ከመጀመሪያ ጀምሮ እሱ ያቀረበውን ፕሮጀክት ፕላን አላዳመጥኩትም። ያዳመጥኳት ትንሽ ፓርት ነች። መጨረሻ ላይ ሲጠየቅ ነው ሲጠየቅ ግራ ገብቶ ጥያቄው አልገባኝም እያለ ይደጋግሙለት የነበረው ምንድን ነው። እኔ ከዛ ከጥያቄና መልስ እንደተረዳሁት ሲያቀርብ በጠዋት ሲያቀርብ ቀደም ብሎ ሲያቀርብ ስለ ፕላኑ ሲያቀርብ እነዚህ አይ ባለም ላይ የሳውዝ እና ኖርዝ ተብሎ ተከፍሏል። ኖርዙ የሰለጠነው ዓለም ነው እና አሜሪካ እና አውሮፓ እነዙ ኖርዝ ናቸው። ሳውዙ በድገት ላይ ያሉት ሀገሮች ታዳጊ ሀገሮች ሳውዝ ነው የሚባሉት በኢንተርናሽናል ፖለቲካል እንትን አናሊስቶች አካባቢ the south development እና north developed ነው የሚባሉት። ሲያቀርብሱ አይ ቲንክ የእንትኖቹ አማካሪዎቹ እንትን ሰምቶ ነው ይመስለኛል የሳውዙ ካንተ ጋር ስለሆነ ፕሮጀክት ፕላን ላይ ስለ ኖርዙን ደስ የሚል ነገር ተናገር ተብሏል መሰለኝ። በዚህ ምክንያት ሲያቀርብ ስለ ኖርዙን የኖርዙን ፍላጎት የሚያሟላ ንግግር አድርጓል መሰለኝ። የብራዚሉ ሰውዬ የጠየቀው ነው የሰማሁት። የጠየቀው ምንድነው አንተ in spite of the fact that you are from north south ከሳውዝም ብትሆን not withstanding ብሎ ነው የጀመረው not withstanding the fact that you are from the south ምንም እንኳን ከሳውዝ ብትመጣም ያቀረብከው ሪፖርት ላይ የኖርዙን ነው የሚደግፈው የኖርዙን የጤና ፕላን ነው የምታንጸባርቀው በምን ምክንያት አንተኛ የሳውዝ ብለን የሳውዝ ዴቨሎፕመንትን ታጠናክራለን ብለህ ንምረጥህ ሲለው አልገባውም ጥያቄው ይደገምልኝ አለ። የሚያሳፍረው ያ ነው። ምንም አይደለም ይደገምልኝ በመትልበት ጊዜ አንተ ጋር ስናወራም እንትን ብለና ይጌት ጊዜ ታገኛለህ ነገሮቹን ለማሰብ እስከሚደገምል ድረስ ተደገመለ ሰውየው አጠረባለች ቋንቋ ደገመለት እንደውም አሳጥሮ አንተ የሳውዝ ነኝ ብለሃል ግን የሳውዝን እንትን ተወካይ ነህ የሳውዙ ያለ ዴቨሎፕ በድገት ላይ ያሉት ሀገሮች አፍሪካና ኤዥያ ወዘተ ግን ያቀረብከው ሪፖርት ላይ የሰሜኖቹን የሰለጠኑትን ነው በምንድን ነው ብሎ ደገመው ሲደግሞ አሁንም ግራ ገባው ሲገባው የሚያሳፍረው አሁንም አልገባኝም ሲል ጠያቂው የፍረስ መሳቅ ጀመረ። ይሄ እኮ በእኔና ባንተ መካከል ዳያሎግ ሆነ ሲል ሰማሁት በደንብ አይሰማም ግን አሁን ያን ጊዜ የስብሰባው ሊቀመንበር እኔ መሃል ገብቼ ጠያቂውን ላብራራ መሰለኝ አለ። ያሳፍራል። የስብሰባው ሊቀመንበር ባነጋገሩ ተሰማው በፕሮናንሴሽኑ ተሰማው he's not english ተናጋሪ አይደለም ግን እሱ ገብቶ ጠያቂው እኔ ገብቼ ከመሃል ላብራራ መሰለኝ ብሎ ገባ። you understand እና ያ ነው እንግዲህ እንደዚህ አይነት ሰዎች ናቸው እንግዲህ ኢትዮጵያዊ ደግሞ አለ አይደለም እንት እንት ነው አለች እንዲህ አይነት ሰዎች ናቸው እኛን የሚያሳፍሩ ለነገሩ የኢትዮጵያን የኢንተርናሽናል ፖለቲክስ ታሪክ ያየ እንደሆነ ድንቅ የሆኑ ሰዎች ነበሩን እነ ዶክተር መናሴ ለማ እነ ኮሎኔል ጎሹ ወልዴ በዩናይትድ ኔሽን በምን የሚናገሩት እንግሊዝኛ ኢትዮሶ እንትን ነበር እና ያንን ስታይ እነዚህ ሰዎች ያለ ችሎታቸው ገብተው ያምቦራጭቃሉ ቢላ ኢትዮጵያዊ ቱ ሰም ኤክስተንት እውነት አለው። እና እነሱ ደግሞ ያሰቡት ያችን ካልኩሌት አድርገው ነበር አሜሪካኖቹ የአሜሪካን ኮንሰልታቲቭ ፈርም ነው እንትን ያለው እንትን ሰርድ ወልዱ ካንተ ጋር ስለሆነ እዛ ላይ የምታቀርበው ፕሮጀክት ስለ ተለጠኑና አለም የሚስበው ነው እሱም ብሎ አቀረበ። እነዚህ ደግሞ እነ ብራዚል ደግሞ እንዴ በምን ምክንያት ነው አንተን እንትን የምንል አስረዳናሉት ተፋጠጡ። ያ ነው የምታየው እንግዲህ እነሱ በረጅም ነው የሚያስቡት የውጭ ጉዳይ ሚኒስቴሩን ለሌላ ሰው ሰጥተው እነሱ በአለም ደረጃ ደግሞ ለመሳተፍ ነው። እነዚህ እባቦች ናቸው ወያኔ እባብ ድርጅት ነው።
አዎ ምንም እኮ ያው ነው አሁንም ቢሆን የካሚኒሹም ሹሩን ተመልሰን ብናየው ምንድነው ፍየል ወዲያ ቅዝምዝም ወዲህ ነው እንደውም አንድ አባባል አለ በአማርኛው ምንድነው ዱባና ቀል ለየቀል አለ ማህበረሰቡም ይጠይቀው ጥያቄ አለ እነሱም ይመልሱበት መልስ አለ ማይገ ሁለት ማይጣጣሙ እንትኖች ናቸው። ግን በዋናነት ምንድነው አድሬስ ለማድረግ የሞከረው ከዚህ በፊት ሲጠየቁ እና ሲተቹበት የነበረው ምንድነው የተማረ ሰው ኃይል ብቃት ያለው ሰው ኃይል የላችሁም በብቃት ሳይሆን የ17 አመት ውስጥ ያዳብራችሁት የጫካ አስተሳሰባችሁ ነው ህዝብ ላይ የምታዳብሩት በእውቀት ራሳችሁን አላሳደጋችሁ ሚል ትልቅ ወቀሳ እንትን ብሎባችሁ ነበርና ያንን የማስተካከል ሂደት ነው። ከዛ ውስጥም ካየን በሚኒስትሮች ውስጥ ሁለት ፕሮፌሰር ሁለት ኢንጂነርና 14 ዶክተሮች ይገኙበታል። ይሄን ተከትሎ እንደውም አንድ ጓደኛዬ የተወሰነሽ ቀልድ እንትን ነበርና በዚህ ካቢኔ ሹምሽር ዙሪያ ማሪቱን ለገሰ ኤክስፔክት አድርጌ ነበር ብሎ ይነበረ ለምን ስለው ከወሎ ዩኒቨርሲቲ ዶክተር ይታናግታለች የከበረሚል ቀልድ ዞረ።
ኦኬ ቀጥል ሌላ
ያ ምንድነው ይሄኛው ኢቭን እነዚህ ዶክተሮችስ ትክክለኛ ዶክትሬትና ፕሮፌሰር ማዕረጋቸውን በትክክለኛው መንገድ አግኝተዋል የሚለው ጥያቄ ከዚህ በፊት ከነበረ ኤክስፒሪየንስ እና
ለነገሩ እንዴት መሰለ ምንድነው የዶክትሬትና ምንድነው እሱ የኢንጂነሪንግ ማዕረጋጋት አይደለም የተነሳበት ዓላማ ሌላ ነው። የነሱ ዓላማ አንድና አንድ ነው። ይሄንን አገር እቺን አገር ድምጥ ማጣን አጥፎ የትግራይ ለማሳደግ ነው። ለዛ ደግሞ ምንም አይነት ዶክትሬት ኢንጂነሪንግ ማስትሬት ፒኤችዲ ምንም አያስፈልግም። ዘረፋ ነው። የቀን ጅቦት ናቸው። ዳትስ ኢት ፒሪየድ። አራት ነጥብ። እነሱ ስራቸው ይሄ ነው። እኔ ይሄን ለማወቅ ከፈለክ ይሄንን የእንትን የመለስን ልቃቂት ነው ልቅቀት እሱን ማንበብ በቂ ነው። ኦሬዲ ጭንቅላት ነው የሚያዞረው።
እንቀጥል። ሆነ ፖለቲክሱንም ማየት መጀመሩ በቂ ነው።
በጣም የሚያሳዝን ነው። እኔ አገራችን እኔ ኢትዮጵያ እኔ እንደዚህ ተዋርደናል። እናቅም ቀጥል። ሌላ አርስት።
አዎ ምንድነው ወደ ሌላ አርስት ለመሄድ ካለን ሰዓት አንፃር በዋናነት ማየት በዚህ ሳምንት ትልቁ ኢሹ የነበረው ምንድነው ኢትዮጵያ ውስጥ የተፈጠረው የምንዛሬ እጥረት ነው። ሁላችንም እንደምናውቀው ኢትዮጵያ በአመት ውስጥ ከ13 ቢሊዮን ዶላር በላይ እቃዎችን ኢምፖርት አደርጋለች። ግን ወደ ውጪ የምትልከው አጠቃላይ ግሮስ ኢንካሙ 3 ቢሊዮን ዶላር ነው።
እና ዴፊሲቱ በጣም የሰማይና የመሬት ነው። የሚወጣውና የሚገባው ትልቅ ነው። ልዩነቱ
10 ቢሊዮን ዶላር
ዴፊሲት
ያለውና እነዚህ እቺም 3 ቢሊዮን ዶላሯ በተለይ ደግሞ ሀገር ውስጥ ያለው ህዝባዊ እንቅስቃሴ የእንቢተኝነቱን ተከትሎ በስልጣን ላይ ያሉት ኪሳቸው የማይሞላ ሰፋፊ ኪስ ያላቸው በስልጣን ላይ ያሉ ሰዎች ወደ ሀገር ውስጥ የሚገቡትን ገንዘብ ውጪ ላይ በማስቀረት እንዲሁም ሀገር ውስጥ የነበራቸውን ገንዘብ በዶላር በመቀየር ሀገር ውስጥ የምንዛሬ እጥረት ሳይሆን ምንዛሬ እንዳይኖር ከነጭራሹ አድርገውታል። ይህን ተከትሎ ኢትዮጵያ ውስጥ የተከሰተው ከፍተኛ የሆነ የኢኮኖሚ መዋዠቅ አሁን ላይ ያለውና ይሄ ኢትዮጵያ ላይ ያለው የምንዛሬ እጥረት ሳይሆን የምንዛሬ ያለመኖር ሂደት የገንዘባችን የመግዛት አቅሙንና ይሄ ግሽበት የዋጋ ግሽበቱ ላይ ከፍተኛ እንትን አድርጎበታልና አሁን ላይ ያለው ትልቅ ፍራቻ ምንድነው? ኢቨን የዶላር ዋጋ ደብል ያድጋል።
እኔ ደብልም ትሪብልም ቢያድግ አይገርመኝም። ለመሰለ አንደኛ ከአፍሪካ ውስጥ ስታቲስቲክ ዩናይትድ ኔሽንስ ስታቲስቲክ ብታይ ከአፍሪካ ውስጥ በገንዘብ ፍሎ ወደ ውጭ ሃርድ ከረንሲ በማድረግ ኢትዮጵያ ከአሉት ትልቅ የገንዘብ ከሚሸሽባቸው ሀገሮች ኢትዮጵያ አንዷ ነች። እየተዘረፈ ገንዘብ ወደ ውጭ ነው የሚወጣው። ባለስልጣኖቹ ያጭበረበሩ ወደ ውጭ ነው የሚልኩት። እንግሊዝ፣ አሜሪካን፣ ህንድ፣ ሲንጋፖር የኢትዮጵያ የተዘረፈ ገንዘብ ይጠራቀማል። በጣም የሚያሳዝን ነው። ኖ በግልጽ ምንም የምንዋሸው አይደለም። ይሄ ዩናይትድ ኔሽን እንትኑን ያወጣው ነው፣ የዓለም ባንክ ያወጣው ነው፣ እኛ ያልነው አይደለም። ስለዚህ እልቅ እኔ የሚታየኝ ምንድን ነው ያሉትን ሁኔታዎች ብቻ በመግለጽ ሳንቆጠብ ይሄንን ይሄ መንግስት የሚገልበትን መሳሪያ የኢትዮጵያን ወጣቶች የሚገልበትን መሳሪያ መግዣ እንዳያገኝ እዛ ጭንቅላታቸውን ለጥይት እየሰጡ የሚዋደቁ ወጣቶች ወንድምናቶቻችንን እኛም በአቅማችን እንዴት እንረዳቸዋለን ነው። ያንን ደግሞ እዚህ ቁጭ ብሎ ሰይ ጎበዞች በርቱ ማለት ብቻ ሳይሆን እኛም የምንችላትን ማድረግ መቻል አለብን። ለዚህ ደግሞ ሬሚተንስ ወይንም ወደ አገር ቤት የሚላከው ገንዘብ ውጭ ካሉት አውሮፓና አሜሪካ ካሉት ኢትዮጵያ ውስጥ ከእርዳታና ከእንትን ከአሜሪካ ከምን ከሚገባው የበለጠ ነው። በጣም እጅግ የበለጠ ነው። 3 እጥፍ ይበልጣል ከአውሮፓው ከአሜሪካው 1 ምናምን ይበልጣል ነው ኦልሞስት የሚመጣጠነው ከሽያጩ ጋር ወደ ውጭ ከሚወጣው 3 ቢሊዮን ሽያጭ ኤክስፖርት ከሚደረገው ጋር ነው የሚመጣጠነው። ያንን አትሊስት ግማሹን 1/4 እንኳን ብናሳጥረው የወጣቶቻችንን ህይወት እናራዝማለን፣ እንዳይሞቱ እናደርጋለን፣ ለትግሉም የተቻለን እናደርጋለን። ዝም ብሎ እዚህ ብሎ ወጣቱ ሲሞት ዘራፍ ወይንም ደግሞ ሲጋደሉ ዘራፍ ብቻ ማለት ሳይሆን እኛም ትንሽ መክፈል መቻል አለብን። እኛንም መሰማት አለበት። ዝም ብሎ በየቤቱ እንትን ማለት አይደለም፣ ማንጓራት አይደለም። ትንሽ you have to feel it መሰማት አለበት። እኛም ጋር ቁስሉ እኛም ጋር መሰማት አለበት። እኔ ሳልነካ ሌላው ደም እየከፈለ ነጻነት ይገኝ አይሆንም። እኛም ትንሽ እንክፈል። ለዚህ ደግሞ የኢትዮጵያ ድምጽ ሬዲዮ ካለፉት ሳምንታት ጀምሮ ሲሪየስሊ በዚህ ጥያቄ ላይ ሬሚታንስን በተመለከተ በደንብ መስራት ይፈልጋል። ምክንያቱም ወያኔ መሳሪያ መግዣ የሚያገኘው እኛ በምንልከው ገንዘብ ነው። ይሄንን ለተወሰነ ጊዜ ይሄንን ፕራይስ መክፈል አለብን። there is a price to pay ይላል ፈረንጅ። ግን ሳትከፍል ምንም ነገር ሳትደማ ምንም ነገር ማግኘት አትችልም። ይሄ ደግሞ መድማት አይደለም። ይሄንን ማድረግ አለብን ሲሪየስሊ ወስደን። የኔ እንትን ይሄ ነው።
ያው እሱ ትልቅ ፖይንት ነው። ከዚህ ባለፈው ሳምንትም ያየነው ነጥብ ነው። ወደፊትም ደግመን የምናየው ነው ካለው ሴንሲቲቭ አንሳ እንትን ጉዳይ ሁኔታ። ግን ይሄንን ተከትሎ አገር ውስጥ የተቋቋሙ ኮማንድ ፖስት የተባሉ ሰዎች ኢቨን ህግ የለም ግን ኮማንድ ፖስት አስቸኳይ ጊዜ አዋጁን ተከትሎ የተሰጠው ገደብም አለ እና ከዛ ገደብ ውጪ ሰዎችን እየገቡ ቤት እየበረበሩ ምን ያክል ዶላር አላችሁ እየጠየቁ ያሉበት ሂደት ነው። ይሄ በጥቁር ምንዛሬ ስራ ላይ የተሰማሩ ሰዎች አሉ የሚባሉ ቦታዎችን ያሰሱ ዶላር ከየቦታው የመልቀም ስራ ሂደት ላይ እንደተወጠሩ
እናያው ነው። ይሄ ደግሞ ምን ነው የሚያሳየው? በኢኮኖሚ የውጭ ያለው ኢትዮጵያዊ በኢኮኖሚ ወያኔን ማንቆታቆት እንደሚችል ነው። ይሄንን ከቀጠልንበት አትሊስት እንደው አንድ አስረኛውን እንኳን መስራት ከቻለን አፈርድሜ እንዲበላ እናደርጋለን። እና ኢትዮጵያዊ በዚህ መተባበር አለበት እንላለን።
ምናልባት የመጨረሻ አንዲት ተቆም ስናረክ ከፖለቲካው ሞታ ስንል የስፖርት ዜና አለ። አትሌቲክስ ፌዴሬሽን ምርጫ አካሂዶ ነበርና በዛ ዙሪያ ላይ አትሌት ኃይሌ ገብረስላሴ
ምን ትላለህ ግሩሜ?
ተጠብታለ ምናልባት ዜና ሂደት ላይ የሚያዩበት ሁኔታ ካለ አላውቅም፣ ግን ያስከ 15 ድም 9 ነው አግኝቶ ፕሬዝዳንት ሆኗል። ኦሎምፒክ ውጤቱን አይተናል። ችግሮቹም እንደነበሩ አትሌቲክስ ፌዴሬሽናችን ወደፊት በብዛት እንመጣበታለን። ግን
ኃይሌ ገብረስላሴን በተመለከተ ከዚህ ቀደም ታስተውሶ እንደሆነ ካን ከሁለት ከሶስት አመት በፊት ፕሬዝዳንት የመሆን እቅዳለኝ ብሎ ይሄ ዜና በአለም ላይ በሰፊው ተነግሮ ነበር። እና ትናንትና ምርጫው ከተደረገ በኋላ የወጡ ሚዲያዎች ይዘው የወጡት ቤተ መንግስት ከመግባት በፊት እስቲ እኔ በዚህ አትሌቲክስ ፌዴሬሽን ብለው የአትሌቲክስ ፌዴሬሽኑ ሳይሆን የስፖርት ሚኒስቴሮቹ እስቲ በዚህ ተገምገምና ለቤተ መንግስት ታያለ ብለውታል። እንግዲህ አትሌቲክስ ፌዴሬሽኑን ውጤቱን ሳይሆን ማኔጅመንቱን አይተው
ጸባዩን አይተው ለነሱ እንዴት እንደሚገዛ
ይገዛል። ከዛ በኋላ የቀጣዩን
እናያለን ነው የሚሉት አድማጮቻችን። 5 ሰዓት አንዴ ካልፎብናል ወደ ዜናው ወደ ግሩም እንወስዳቸዋለን።
እንደምን አርፍዳችኋል አድማጮች? የሳቱ ዜና ቀጥሎ ይሰማል። ሞረሽ ወገኔ የአማራ ድርጅት ትናንት በስዊድን ስቶክሆልም ታላቅ የገቢ ማሰባሰቢያ ፕሮግራም አካሂዷል። ትናንት በኦሽታ ፎልኬቲቪስ በተካሄደው በዚህ የገቢ ማሰባሰቢያ ፕሮግራም ላይ አቶ ተክሌሻው የሞረሽ ሊቀመንበር የተገኙ ሲሆን በተለይ ፕሮግራሙ ላይ ምጻተ አማራ የሚለው መጽሐፍ ሲመረቅ ስለ መጽሐፉ ሰፊ ማብራሪያ ተሰጥቷል። ይኸው ዳጎስ ያለ መጽሐፍ የኢትዮጵያን ታሪክ መሰረት ያደረገ እንዲሁም በተለይ በአማራ ሕዝብ ላይ ከ1983 ከ2007 ዓመተ ምህረት የደረሱትን በደሎች በማስረጃ አስደግፎ ያቀረበ መሆኑ ተመልክቷል። በዚህ ፕሮግራም ላይ ሞረሽ በቅርቡ በሾርት ዌቭ ወደ ኢትዮጵያ ማሰራጨት ስለጀመረው የአማራ ድምጽ ሬዲዮ ገለጻ የተደረገ ሲሆን የአማራ ህዝብ ድጋፉን አጠናክሮ ከቀጠለ በቅርቡ የአማራ ቴሌቪዥን እንደሚከፈት ፍንጭ ተሰጥቷል። በዚሁም የአማራ ህዝብ እንዲሁም መላው ኢትዮጵያውያን እንዲረባረብም ጥሪ አቅርበዋል። በመቀጠልም የጥያቄና መልስ ፕሮግራም የነበረ ሲሆን በዚህም የተለያዩ ጥያቄዎች ተነስተዋል። አቶ ተክሌ እንዳብራሩት የአማራው መደራጀት ለኢትዮጵያ ህልውና አስፈላጊ መሆኑን አስመረውበታል። ከረጅም ጊዜ በኋላ አማራው መደራጀት ያስፈለገው በመገፋቱ ተገዶ መሆኑንም አብራርተዋል። አብሮ መስራትንም በተመለከተ የኢትዮጵያን አንድነት ከሚያከብሩ ሌሎች ወገኖች ጋር በጋራ እንደሚሰሩም ጠቅሰዋል። በስተመጨረሻም በተካሄደ የጨረታ ፕሮግራም የታላቁ ምሁርና የመላው አማራ ህዝብ ድርጅት መስራች የነበሩት የፕሮፌሰር አስራት ወልደየስ ምስል ለጨረታ የቀረበ ሲሆን ከፍተኛ ፉክክር ከተካሄደ በኋላ በስዊድን የወልቃይት አማራ ኮሚቴ በ133,000 ክራውን አሸናፊ በመሆን ምስሉን ከእንግዳው ተቀብሏል። በስተመጨረሻም አቶ ተክሌሻው እንዳሉት ፕሮግራሙ የተሳካ እንደነበር ገልጸው በለንደንም የተሳካ ፕሮግራም እንደነበራቸው አስታውሰዋል። በቀጣይም በአውስትራሊያ የተለያዩ ከተሞች ጉዞ እንደሚኖራቸውም ገልጸዋል። የቀበና ችግኝ ጣቢያ ቦታ ለቀድሞ ማሽ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ለወይዘሮ አዜብ መስፍን ቤት መሰጠቱ ተዘገበ። ከ10 ሺህ ካሬ ሜትር በላይ ስፋት ያለው የቀበና ችግኝ ጣቢያ ተነስቶ ቦታው ለወይዘሮ አዜብ መስፍን መኖሪያ ቤት መስሪያ መሰጠቱ ተዘግቧል። ግንባታው የሚካሄደው በመንግስት ወጪ ሲሆን ወይዘሮ አዜብ ቦታውን በስማቸው ማዞራቸውም ተዘግቧል። የጠቅላይ ሚኒስትሩ ጽህፈት ቤት ለአዲስ አበባ ከንቲባ ጽህፈት ቤት ቦታውን ለቤተ መንግስት ሰዎች እንዲያስረክብ የተጠየቀበት እንዲሁም የከንቲባው ጽህፈት ቤት ለቦሌ ክፍለ ከተማ መስተዳደር የጻፋቸው ደብዳቤዎችና ሌሎች መረጃዎች እንደሚያሳዩት የችግኝ ማፊያ ጣቢያው በየአመቱ ከ100,000 በላይ ችግኞችን ለክፍለ ከተማ ያቀርብ ነበር። የቀበና ችግኝ ጣቢያ በቦሌ ክፍለ ከተማ ከአትላስ ወደ ደሳለኝ ሆቴል በሚወስደው መንገድ ከአውሮፓ ህብረት ልዑክ ጽህፈት ቤት አጠገብ ባለው መንገድ ወደ ውስጥ ገባ ብሎ ይገኛል። ድርጅቱ 20 ቋሚ ሰራተኞችና ከ20-30 የሚደርሱ ጊዜያዊ ሰራተኞች ሲኖሩት 5,000,000 ብር ወጪ ተደርጎለት ከተሰራ በኋላ በውስጡ ግሪን ሃውስ፣ የሰራተኞች መታጠቢያ፣ ባኞ ቤት፣ የጥበቃ ቤት፣ አፍሮኮፕስት መቀላቀያ ቤት፣ ሴፕቲክ ታንክ እና የተለያዩ ትልልቅ ታንከሮች ያሉበት እንዲሁም ቦታው ለችግኝ ማፊያነት እንዲመች ተደርጎ የተሰራ እንደነበር ተዘግቧል። ይህ ዘመናዊ ችግኝ ማፊያ ቦታ ተነስቶ ቦታው በትዕዛዝ ለቤተ መንግስት ሰዎች እንዲሰጥ የጠቅላይ ሚኒስትሩ ጽህፈት ቤት ጥር 12 ቀን 2008 ዓ.ም በቁጥር መዝገብ 378511.5 የአዲስ አበባ ከንቲባ ለሆኑት ለአቶ ድሪባ ኩማ ትዕዛዝ መጻፉ ተዘግቧል። የአቶ አንዳርጋቸው ጽጌ የድነት ሁኔታ እንዳሳሰበው ሪፕሪቭ አስታወቀ። የዓለም አቀፍ ሕግን በሚጻረር መልኩ ከየመን ዓለም አቀፍ አውሮፓ ፕላ ማረፊያ ታግተው የተወሰዱት የነጻነት ታጋዩ አቶ አንደርጋቸው የደህንነት ሁኔታ እንዳሳሰበው የአቶ አንደርጋቸውን ጉዳይ የሚከታተለው ሪፕሪቭ የተባለው የህግ ባለሙያዎች ስብስብ አስታውቋል። የእንግሊዝ የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ የሞት ቅጣት ባለበት ኢትዮጵያ ውስጥ በእስር ላይ የሚገኙት የአቶ አንደርጋቸው ጽጌ ህይወት አደጋ ላይ እንደሚገኝና የደህንነታቸው ሁኔታ ስጋት እንዳሳደረበት ባለፈው ሳምንት በሪፖርቱ ገልጿል። ይህን ተከትሎ የአቶ አንደርጋቸው ጽጌ ደህንነት ያሰጋቸው ቤተሰቦቹ ባለፈው ቅዳሜ ለውጭ ጉዳይ ሚኒስትሩ ጥያቄያቸውን ቢያቀርቡም ካለፈው ነሐሴ ወር ወዲህ በእንግሊዝ መንግስት በኩል አለመጎብኘታቸው ቸውን ባለስልጣናቱ አሳውቀዋል። ሰሞኑን የእንግሊዝ የጋራ ብልጽግና ሀገራት የመካከለኛው ምስራቅና የአፍሪካ ሚኒስትር ቶቢያ ኤልድውድ በጽሁፍ ለፓርላማ አባላት በላኩት መግለጫቸው እንዳሉት ካለፈው ነሐሴ ወር ወዲህ አቶ አንደርጋቸው በእንግሊዝ የውጭ ጉዳይ መስሪያ ቤት ሰዎች በኩል አለመጎብኘታቸውን ገልጸዋል። እርሳቸው የጻፉት ደብዳቤ የውጭ ጉዳይ ሚኒስትር ቦሪ ጆንሰን አቶ አንደርጋቸው ቋሚ የህግ ማማከር አገልግሎት እያገኙ ነው በማለት ከሰጡት መግለጫ ጋር እንደሚጋጭም አስታውሰዋል። የባህር ዳር ወጣቶች የብሔረ አማራ ዴሞክራሲያዊ ንቅናቄ ኃላፊዎች በሚኖሩበት ኪራይ ቤቶች አስተዳደር ግቢ የቦምብ ጥቃት መፈጸማቸው ተዘግቧል። በባህር ዳር ባስቸኳይ ጊዜ አዋጅ ሰበብ ነዋሪዎችና ነጋዴዎችን መታሰር በመቃወም የከተማ ወጣቶች የቦምብ ጥቃት መሰንዘራቸው ተዘግቧል። ወጣቶቹ እርምጃውን የወሰዱት ቀበሌ 03 በሚገኘው የአቶ ገለታና አቶ ስለሺ በተባሉ የባህዴን ባለስልጣናት መኖሪያ ቤቶች ግቢ ውስጥ ነው። ኬቢያድ ግቢ አካባቢና በባህር ዳር መዘጋጃ ቤት ዙሪያ የተጣሉት ቦምቦች ስላደረሱት ጉዳት የተባለ ነገር የለም። ይህ እንዲህ እንዳለ በጢስ አባይ ከተማ የጎበዝ አለቃ በመሆን የህዝቡን እምቢተኝነት ሲመራ የነበሩ ምክሩ ብርሃኑና ሌሎች 3 ተማሪዎች በታጠቁ የስርዓት ወታደሮች ተገለዋል። ጥቃቱ በተከፈተበት ጊዜ 4 ሰዎች ከመገደላቸው ሌላ ደሴት አደስ የተባለ የጎበዝ አለቃ በስርዓቱ ታጣቂዎች ታፍኖ መወሰዱንም እማኞች ተናግረዋል። ጢስ አባይ በተኩስ ትናጥ እንደነበረም ለማወቅ ተችሏል። በተያያዘ ዜና በባህር ዳር መደብሮቻቸውን በአድማ ወቅት ዘግታቸዋል የተባሉ ነጋዴዎች ፍርድ ቤት በቀረቡበት ጊዜ በችሎቱ የተገኙት በርካታ ቤተሰቦችና የከተማ ነዋሪዎች በስርዓቱ ታጣቂዎች ታግተው መዋላቸው ተሰምቷል። በህወሓት ኢህአዴግ የሚመራው መንግስት የህዝብን ተቃውሞ ለማብረድ በአስቸኳይ ጊዜ አዋጅ ቢያወጅም ህብረተሰቡ ትግሉን አለማቆሙ እየተዘገበ ይገኛል። በሌላ ዜና በሳንጃ ወረዳ የታጠቁ ኃይሎች በንግድ ተሽከርካሪዎች ላይ ጥቃት አድርሰዋል። የአካባቢው ምንጮች እንደገለጹት በታች አርማጮ ሳንጃ ወረዳ ኩርቢና ገነት በሚባለው አካባቢ ማንነታቸው በውል ያልታወቁ ታጣቂዎች ኃይሎች በሰነዘሩ ጥቃት የኢህአዴግ ንብረት የሆነው ዳሽን ቢራ ጭኖ ይጓዝ የነበረ አንድ ኤፍኤስአር መኪና መጠጥ እንደጫነ አቃጥለውታል። ሌላም ከ35 ከ40 የሚሆን ህዝብ የጫነ አንድ የህዝብ ማመላለሻ አውቶቡስና አንድ ሚኒባስም ጥቃት የደረሰባቸው ሲሆን ሁለቱ መኪኖች ተቃጥለዋል። መኪኖቹን ከሚያጅቡ ወታደሮች ጋር በተደረገ የተኩስ ልውውጥ በሰዎች ላይ ጉዳት መድረሱንም ለማወቅ ተችሏል። በአካባቢው በርካታ የነጻነት ኃይሎች እየተንቀሳቀሱ ሲሆን ገዢው ፓርቲ ከነዚህ ታጣቂዎች ጋር ለመደራደር ተደጋጋሚ ሙከራ ሲያደርግም ቆይቷል። ጥቃቱ እንደተሰማ ተጨማሪ ኃይል ወደ አካባቢው ሲጓዝ ገዢው ፓርቲ አስቸኳይ ጊዜ አዋጁን ሀገሪቱን አረጋግቷል በማለት በተደጋጋሚ መግለጫ ቢሰጥም ተቃውሞው ከሰላማዊ ወደ አመጽና የመሳሪያ ትግል እየተለወጠ መሆኑን ከተለያዩ አካባቢዎች የሚመጡ መረጃዎች ያመለክታሉ። በተያያዘ ዜና በኮማንድ ፖስት ስር የተደራጁ ዘራፊዎች ህዝቡን እየዘረፉ መሆኑ ተዘገበ። በተለያዩ ወረዳዎች የሚገኙ በኮማንድ ፖስት ስር እንደተደራጁ የሚገልጹ ወታደሮችና ሲቪል የለበሱ ሰዎች መንገድ ላይ ሴቶችና ወንዶችን ያስቆሙን በመፈተሽ እንዲሁም ባለሀብቶችን በማስፈራራት ዝርፊያ እየፈጸሙ መሆኑን ከተለያዩ አካባቢዎች የሚደርሱ በርካታ መረጃዎች አመልክተዋል። ባሌልቱ አካባቢ አንዲት ሴት የኮማንድ ፖስት አባላት ነን ያሉ መለዮ የለበሱ ፖሊሶች ቦርሳዋን ቀምተው መውሰዳቸውን ገልጻለች። ምዕራብ ጎጃም ውስጥ የሚኖሩና አድራሻቸው እንዳይታወቅ የፈለጉ ሰዎችም እንዲሁ ለወጣቶች ገንዘብ እየሰጡ በማደራጀት መንግስትን ለመጣል በማሴር ላይ መሆኑን ደርሰንበታል በሚል 2 ሲቪል የለበሱ ሰዎች መታወቂያቸውን አሳይተው በገንዘብ የሚደራደሩ ከሆነ በነጻ እንደሚለቋቸው ገልጸዋል። ባለሀብቱ በማግስቱ ገንዘብ እንደሚሰጣቸውን እንደቀጠሯቸውና ሁኔታውን ፖሊስ ማሳወቃቸውን ገልጸዋል። ሰዎቹም ተመልሰው እንዳልመጡ ተናግረዋል። የሞባይል ስልኮቻቸው የተቀሙ በርካታ ወጣቶች ለፖሊስ ቢያመለክቱም መልስ እንዳልተሰጣቸው ተናግረዋል። በመጨረሻም በኢትዮጵያ የተደረገው የካቢኔ ሽግሽግና ሹመት ህዝባዊ ተቃውሞውን አያቆም ተባለ። በአቶ ኃይለማርያም አቅራቢነት በተወካዮች ምክር ቤት የተደረገው የካቢኔ ሹምሽር በኢትዮጵያ ውስጥ እየታየ ያለውን ውጥረት እንደማይቀርፍ ተገልጿል። አቶ ኃይለማርያም ደሳለኝ በአዲስ መልክ ያደራጁትን ካቢኔ መጽደቁን ተከትሎ አስተያየታቸውን የሰጡት በኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲ አባላት አሁን ህወሓት እየሄደበት ያለው መንገድ በፊት ሲያደርገው ከነበረ ምንም ልዩነት የሌለው እንደሆነ ለመገናኛ ብዙሃን አስረድተዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ባለፈው ሳምንት ለቪኦኤ ሲናገሩ በኢትዮጵያ ውስጥ እየተከሰተ ያለው የፖለቲካ ቀውስ ሊለወጥ የሚችለው አዲስ ምርጫ በማካሄድ እንጂ አሁን በስልጣን ላይ ያሉት ባለስልጣናት ቦታ በመቀያየር እንዳልሆነ ገልጸዋል። የኢትዮጵያ መንግስት የካቢኔ ሚኒስትርነት ሹመት ባለስልጣናቱን ባስመዘገቡት ውጤት ተመዝነው እንዲቀጥሉ ወይም ደግሞ እንዲሸጋሸጉ ተደርጓል ቢልም የተቃዋሚ ፓርቲ አባላት በበኩላቸው ከዚህ በፊት የነበሩት ባለስልጣናት ማሸጋሸግ ወይም ደግሞ በአዳዲስ የኢህአዴግ አባላት መተካት የኢትዮጵያ ህዝብ አንግቦ የተነሳውን የነጻነት ጥያቄ አይመልሰውም ሲሉ ገልጸዋል። በተመሳሳይ መልኩ የሰማያዊ ፓርቲ አባል የሆኑት ሰለሞን ተሰማ ለዚሁ ለቪኦኤ እንግሊዝኛ አገልግሎት እንደተናገሩት የአቶ ኃይለማርያም መንግስት የሚያደርገውን የካቢኔ ሽግሽግና ሹመት በቂ ያለመሆኑ ተናግረዋል። ኢትዮጵያ ህዝብ የፈለገው ነጻነት እንጂ ሰዎችን መቀያየር አይደለም ሲሉ አቶ ሰለሞን ተሰማ ለቪኦኤ አስረድተዋል። የሰራን ያለነው ላለፉት 25 ዓመታት ያድግነ የስልጣን የበላይነት ለማብቃት እንጂ ተጋግኖ እንዲቀጥል አይደለም ያሉት አቶ ሰለሞን በኢህአዴግ ውስጥም ሆነ ከኢህአዴግ ውጪ ለውጥ እንፈልጋለን ማለታቸውን በቪኦኤ እንግሊዝኛ አገልግሎት ላይ ሰፈረው ዜና ያስረዳል። ያለም አቀፉ ማህበረሰብ ኢትዮጵያ መንግስት ሁሉን አቀፍ የሆነ ንግግር እንዲያካሄድ በተደጋጋሚ መጠየቁ የማይዘነጋ ሲሆን ሆኖም የኢትዮጵያ መንግስት ከተቃዋሚ ፓርቲ አባላት ጋር ለመነጋገር ፈቃደኛ ሳይሆን ቀርቷል። ህወሓት ኢህአዴግ በአዲስ ካቢኔ ያካተታቸው ባለስልጣኖቹ አብዛኞቹ የኢህአዴግ ፓርቲ አባላት መሆናቸውንም ለማወቅ ተችሏል። የሳምንቱ አበይት ዜና ተጠናቋል።
አባ ወንድ ከርካሩ በሸዋ ሙራታ ጉራጌ ይበል አው ትነት
ዝግጅትና የውይይት መድረክ በስቶክሆልም ስዊድን
ባዲስ አመት የለም ሞት
ባዲስ አመት የለም
በሀገራችን እየተካሄደ ያለውን ህዝባዊ እንቢተኝነት ብሎም የመንግስትን አፈናና የሰብአዊ መብት ጥሰቶችን ደከመኝ ሰለቸኝ ሳይል ለተቀን በነቃት በመከታተል እያንዳንዱ ኢትዮጵያዊ ስለ ሀገሩ ሁኔታ ወቅታዊ የተሟላና ሚዛናዊ መረጃዎችን በማድረስ በሀገር ቤትም ሆነ በአለም ዙሪያ ያሉ ዜጎች በቂ ግንዛቤ እንዲኖራቸው በማድረግ ከፍ ያለ ሚና በማበርከት ላይ ያለው ኢሳት ተደራሽነቱን ለማስፋት ብሎም ከህዋት መራሹ መንግስት የሚቃጣበትን የአፈና መረብ በሀገር ወዳድ ኢትዮጵያኖች ጋዛ ተቋቁሞ በአስተማማኝ ሁኔታ ለመቀጠል ያስችለው ዘንድ በስቶክሆልም ስዊድን የውያኔን አስተኳይ የአፈና አዋጅ ኢሳትን በአስተኳይ በመደገፍ እናክሽፍ በሚል ርዕስ ልዩ የመወያያ የገቢ ማሰባሰቢያና የመዝናኛ ጊዜ ተዘጋጅቷል። በእለቱ የኢሳት ጋዜጠኞች መሳይ መኮንን ከአሜሪካ ዋሽንግተን ዲሲ እና እንዲሁም መታሰቢያ ቀጸላ ከለንደን በአካል በመገኘት የውይይት መድረኩን ዋና አጋፋሪነት ይመሩታል። ስለ ኢሳትም ካላቸው የጋዜጠኝነት ልምድ የሚሉን ነገር ይኖራቸዋል። ድምፃዊት ማህሌት ደመረ የእለቱን ዝግጅት የተለያዩ ጣዕም ባላቸው ሙዚቃዎች በማድረግ እስከለሊቱ አንድ ሰዓት ድረስ አብራን ተዘልቃለች ታደምቀዋለች። ባህላዊ ምግቦቻችንና የመጠጥ ዝግጅቶችም ፍላጎቶን በጠበቀ መልኩ በተመጣጣኝ ዋጋ ለርሶ ተዘጋጅተው ይጠብቁዎታል። የመግቢያ ዋጋ 200 ክሮነር ሙሉ ዝግጅቱን ጨምሮ ቦታ ሮተማነ ቬገን 26 ቱነልባና አልቢ ቀን ቅዳሜ ኖቬምበር 19 2016 ዓመተ ምህረት ሰዓት ከ14 ሰዓት ጀምሮ አዳራሹ እርሶን ለመቀበል ክፍት ነው ይጠብቆታል። ዝግጅታችንም እስከ ሌሊቱ 1 ሰዓት ይዘልቃል። ኑ ከቤተሰቦ ጋር በመሆን ኢሳትን ይደግፉ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳት ዝካንም ያተርፉ። ያትግደሉት መንግስ በሀገሩ በህዝቡ ላይ ተኩስ። ኢሳት የህዝብ አይን ጆሮና ልሳን ነው። ሰከን በል እንጂ አንዱ ካንዱ ሳይበልጥ። የኢሳት ድጋፍ ኮሚቴ ስዊድን ደምም ሳይፋሰስ ወላጆ ጥፋት እጁ ሳይወቀስ ከማብሮ ተፋቅሮ
በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዲህ የውይይት ክፍለ ጊዜያችን ነው። በዛሬው የውይይት ክፍለ ጊዜያችን ከእንግሊዝ ለንደን አቶ ዘላለምን ይዘንላችሁ ቀርበናል። አቶ ዘላለም በተለያዩ የኢትዮጵያ ወያን የዴሞክራቲክ ኃይሎች የነጻነት ትግል ላይ በተለያዩ አካባቢዎች የተገኙ ገለጻ የሚያደርጉ በውይይት የሚካፈሉ ኢኮኖሚስት ናቸው። ከአቶ ዘላለም ጋር እንግዲህ በዛሬው ዕለት ወደ ኢትዮጵያ ስለሚገባው በሬሚተንስ ስለሚገባው ገንዘብና ስለሚያመጣው ለወያኔ ስለሚያመጣው ጥቅም በኢትዮጵያ ወጣቶች ላይ ሊያደርስ ለሚችለው ችግርና የኢኮኖሚ ሁኔታ በተመለከተ በአጠቃላይ የምንወያይ ሲሆን በውጭ ያለው ኢትዮጵያዊ በምን አይነት ሁኔታ ኢትዮጵያ ውስጥ የኢትዮጵያ ወጣቶች የሚያድከው ወያኔ ጋር የተያዙትን የሞት የሽረት ድግል በምን አይነት ሁኔታ ልናግዝ እንችላለን የሚለውን ጥያቄ የምንወያይበት ሲሆን በተጨማሪም ደግሞ አቶ ዘላለም ባለፈው ሳምንት ዶክተር አድሃኖም የዓለም የጤና ድርጅት መሪ ለመሆን በሚያደርጉት ውድድር ላይ ስዊዘርላንድ ተገኝተው ሁኔታውን ለዓለም ሕዝብ እኚህ ሰውዬ ቢመረጡ ያለውን አደጋ ምን አይነት ሰው እንደሆኑ ገለጻ ሲያደርጉ አይተናቸዋል። ከአቶ ዘላለም ጋር ውይይት እናደርጋለን። ጤና ይስጥልኝ አቶ ዘላለም።
ጤና ይስጥልኝ አመድ፣ እንደምን ከረማችሁ? እኔ ደህና ነኝ።
እንግዲህ በዛሬው ዕለት በሁለት አርስቶች ላይ ውይይት ለማድረግ ወስነናል። የመጀመሪያው በመጀመሪያው በቅርቡ ስዊዘርላንድ ስለተካሄደው የዶክተር አድሃኖም ለWHO ለመመረጥ የሚያደርጉትን ሩጫ በተመለከተ ኢትዮጵያኖች ስዊዘርላንድ ውስጥ ሰላማዊ ሰልፍ የተቃውሞ ሰላማዊ ሰልፍ አድርገው ነበር። ይህን በተመለከተ እስቲ ምን ይሉናል?
ይህንን ሰላማዊ ሰልፍ በተለያዩ ድረገጾች ያው ታዳሚዎች እንደተመለከቱት ተስፋ አደርጋለሁ። እኛ ያንን ተቃውሞ ለማድረግ በነገራችን ላይ 6 ካንዲዴቶች ናቸው ለWHO ጀነራል ዲሬክተርነት ቦታ የሚወዳደሩት። ነገር ግን ጄኔቫ ከተማ ውስጥ ይታይ የነበረው አንድ የተቃውሞ ሰልፍ ነው። ይሄ ራሱ የሚናገረው ነገር አለ። ስለ ሌሎቹ ተወዳዳሪዎች አንድም አይነት የተቃውሞም ቀርቶ የተበተነም እንኳን ወረቀት የለም። ምክንያቱም እነዚህ ሰዎች አንደኛ የአፈና ስርዓትን የሚወክሉ አይደሉም። በመጡባቸው አገሮች ደግሞ አብዛኞቹ የነጻው አገር ተወዳዳሪዎች ናቸው። ሌሎችም ከታዳጊ አገር የመጡትም ቢሆኑ በመጠኑም ቢሆን የዜጎቻቸውን መብት የሚያከብሩ መሆናቸውን የሚያሰምር ነው ያ ክስተት። እና እኛ ልንቃወም ሄድ ነው። በእርግጥ ነው አፍሪካ በአብዛኛው የዓለም ጤናን ሸክም የተሸከመች ክፍለ ዓለም እንደሆነች እናውቃለን። ብዙ መሰረታዊ የሆኑ የጤና ችግሮች ያሉባት ሀገር ናት። እና እነዚህን ችግሮች ደግሞ ለመቅረፍ WHO የሚያደርገውን ጥረት በተመለከተ አፍሪካ በትክክልም ያንንም ያክል ህዝብ ያላትና የዚህንም ያክል የጤና ሸክም የተሸከመች ግርጭ ሸክም የተሸከመች በመሆኗ አንድ የአፍሪካ መሪ እስካሁን ድረስ የጤና ድርጅቱ መሪ ያለ መሆኑ ተገቢ አይደለም። የአፍሪካ መሪ መሆን ሊሆን ይገባል የሚለው ነገር እኛም እንደግፋለን። ነገር ግን ማለት ኢዮችም እንዶርስ እንዳደረጉት ማለት ነገር ግን የኛ ጥያቄ ዋናው መሰረታዊ ጥያቄ ለሰባዊ ህይወትና ለሰባዊ መብት ካቫሌር የሆነ አቲቲዩድ ያለው የአፋኝ ስርዓት ተጠሪ የዓለም ጤና ድርጅትን መሪ ቢሆን የዓለም ጤና ጉዳይ የት ጋር ሊደርስ እንደሚችል የአፍሪካ ጤና ጉዳይ የት ጋር ሊደርስ እንደሚችል ያልካለን ከፍተኛ ስጋት በመነጨ ሁኔታ ነው። ይሄን ደግሞ ዝም ብለን እኛ በጥላቻ የምንናገረው ነገር አይደለም፣ ሬኮርድ ላይ የተቀመጠ ነገር ነው። ቴድሮስ አዳኖም በኢትዮጵያ ውጭ ጉዳይ ሚኒስትር ከዛ በፊትም የጤና ሚኒስትር በነበሩበት ሁኔታ ላይ ኢትዮጵያ ሚሊኒየም ዴቨሎፕመንት ጎል ብዙ አሟልታለች፣ በዛ ሬኮርድ መሰረት ነው የኔ አቺቭመንት ብለው የሚናገሩት ነገር ሊሆን ይችላል። ነገር ግን በማንኛውም መለኪያ ሲለካ ቢሆን ወርልድ ዴቨሎፕመንት ኢንዴክስ እንደሚያሳየው ከሆነ ኢትዮጵያ ከ184 ሀገሮች 174ኛ ነች። እስካሁን ድረስ ያላቸውን የኢትዮጵያን በሀገራቸው ያለውን ለኢትዮጵያ ሕዝብ ያላቸው የጤና ኮሚትመንት በተመለከተ በሰብሳራን አፍሪካ $90 ፐር ሄድ የሚመደብ ሲሆን ኢትዮጵያ ውስጥ $24 ገደማ ነው በ2014 መደብ የነበረው እና ይሄ ኮሚትመንቱን ማነስ ያመለክታል። ከዛ ባለፈው ሁኔታ ደግሞ የፖለቲካውን ሁኔታ ደግሞ ብንመለከት ዶክተር ቴድሮስ አዳኖም ፕሪዛይድ ያደረጉት ከፍተኛ የፋይናንስ እና የፖለቲካ ሙስና የሚካሄድበትን ዲፓርትመንት ይመሩ የነበሩ ናቸው። የዓለም የጤና ፈንድ ኤድስ እና መላሪያን ኢትዮጵያ ውስጥ ለማጥፋት የወጣው ገንዘቦች እሳቸውና የእሳቸው ክሮኒዎች ኦቨርናይት ሚሊዮነር የሆኑበት ኮረፕሽን የተካሄደበት ነው በኢሊሲት ትሬዲንግ። ሌላው በስቴራላይዜሽን ማለት የወሊድ መከላከያ ስም አንድ ብሔር ላይ ባተኮረ መልኩ ህጻናት በጭራሽ ከአንድ ክልል ውስጥ እስከሚጠፉ ድረስ ያንን ነገር ታርጌት አድርገው የተጠቀሙ እንዳውም ገፋ ተብሎ ቢሄድ ይሄ አርጊመንት ለጄኖሳይድም የሚያስጠይቅ ጉዳይ ነው። ሌላው በተባበሩት መንግስታት የዓለም ጤና ድርጅት ቻርተር መሰረት ማንኛውም ሀገር የኮሌራ አውትብሬክ በሚኖርበት ጊዜ ለጤና ድርጅቱ ወይም ለዓለም ማሳወቅ አለበት የሚለውን ነገር የራሳቸውን ገጽታ እና የመንግስታቸውን ገጽታ ለመጠበቅ ሲሉ የ2008ቱን የኮሌራ አውትብሬክ ለዓለም ያላሳወቁ ናቸው። ከዛም ባልፎ የጤና አገልግሎትን እንደ ፖለቲካ መሳሪያ የሚጠቀሙ በመሆናቸው አንድ ሮግ የሆነ ዶክተርን በጤናችን የማናምነውን ያህል የዓለምን ጤናም ደግሞ ሙሰኛ ለሆነ ፖለቲከኛ መስጠት ከፍተኛ አደጋ አለው የሚለውን ነገር በመያዝ ነው እኛ ሰልፋችንን ያካሄድ ነው። WHO ቅርብ ህንፃው ድረስ ሄደን ድምጻችንን አስምተናል። ጣራው ላይ ሁሉ ወጥተው የWHO ስታፍ ጉድ ብለው የሚመለከቱት መልእክት ነበር ያስተላለፍነው። እንግዲህ እኛ የምንችለውን ለጊዜው አድርገናል። ወደፊትም ይሄ ካምፔን ይቀጥላል፣ የሚያቆም ነገር አይደለም። ምክንያቱም ከስድስቱ ተወዳዳሪዎች ሾርትሊስት ተደርጎ ሶስት የሚቀርቡት በጃንዋሪ ነው። ከሶስቱ በኋላ ደግሞ በሜይ ላይ ነው ቮት የሚደረገው ማን ሊሆን እንደሚችል እና ያንን ያው እስከዛ ድረስ እኛ ካምፔናችን ይቀጥላል።
ዘላለም አሁን ስታወራ እኚህ ግለሰብ አደረሱ ከሚባሉት ወንጀሎች አንደኛው በአንድ ብሔር ላይ ያተኮረ ወላዶችን መካን የማድረግ በደል ተሰርቷል ነው። ለዚህም ማረጋገጫው ወደ 2 ሚሊዮን መሰለኝ ባልሳሳት የአማራ ተወላጆች እንደውም ከዛ በላይ ነው፣ ቁጥሩን ልታረም ይችላለሁ ከተሳሳት፣ የአማራ ቁጥር ከበዛን ሚሊዮን በሚቆጠር ጎሏል ጠፍቷል የሚል አለና ይሄን ነው እርሶም ለመጥቀስ የሞከሩት? አሁን
ትክክል
ምንድን ነው እስቲ ባጠራ አድርገው ምንድን ነው?
ኦኬ፣ በአማራ ክልል ውስጥ በተደረገው ሴንሰስ በአስር ዓመት ውስጥ 2 ሚሊዮን እና ሽርፍራፊ ቁጥር ሊኖረው ይችላል የሚሆን የአማራ ህዝብ ቁጥር ጠፋ ወይንም ቀነሰ በምንም አይነት መለኪያ ቢቢሲ ሲሰላ ፕሮጀክሽኑ የሚሞቱት ሰዎች ሁሉ በችግር በምን ሊቀነስ የሚችለው ነገር ሁሉ ታሳቢ ተደርጎም እንኳን 2 ሚሊዮን የሚሆነውን ቁጥር ኤክስፕሌን ማድረግ አቃታቸው የሴንትራል ስታቲስቲክስ ኦፊስ። ኦፍ ኮርስ እነሱ ፖለቲካሊ የሆነውን ነገር መናገር አይችሉም እና ዋናው ለዚህ ምክንያት የሆነው በአማራ ክልል ውስጥ በተወሰኑ ኤሪያዎች ልጆች የህፃናት ልጆች ለማየት እስከሚናፍቅ ድረስ ነው ቤተሰቦች እናቶችና አባቶች ያለቅሱ የነበረው። ለሌላ ጤና መከላከያ ተብለው ተወስደው ሳይነገራቸው የወሊድ መከላከያ ተሰጥቷቸው እድሜ ልካቸውን እንዳይወልዱ ያም ደግሞ አንደኛ በኮንሰንት የሚደረግ ነገር ነው። ሁለተኛ ታርጌት የተደረገው የአንድ ክልል መሆኑ ራሱ ይህ ዲስክሪሚኔተሪ የሆነ ፕራክቲስ በጣም ከፍተኛ ወንጀል ነው ያንን ነገር ማድረጉ። እና ቪዲዮ አለ ዶክመንተሪ እናቶች በመንደራችን ውስጥ ልጆች ማየት ከናፈቀን ስንት ጊዜያችን ሆነ እና ልጅ የለም በዚህ በመንደራችን የሚባለው ነገር ይህ በቀጥታ እሳቸው አርኪቴክት የነበሩት ፖሊሲ ውጤት መሆኑ ነው።
ዘላለም ይሄንን ጉዳይ እኮ በፓርላማው በወያኔ ፓርላማ ውስጥ ወይዘሮ ማናቸው ስማቸውን አላቅም አንስተውት ይሄ ጉዳይ በይፋ ሁሉ ውይይት ተደርጎበት ነበር። ወያኔ ራሱ ሊክደው ያልቻለው ባለስልጣኖቹ በፓርላማ ድረስ አንስተው ያቀረቡት ነው። አንድ ወይዘሮ ናቸው ያቀረቡት የሙስሊም ስም ያላቸው ስማቸውን በጣም አዝናለሁ አሁን አላስታውሰው።
ወይዘሮ አሊያ ናቸው ያቀረቡት። ወይዘሮ አሊያ የስታቲስቲክ ጽፈት ቤቱ ኃላፊ ናቸው።
ትክክል።
እና ምንም ያ የተካደ ነገር አይደለም። እንዴት ሆነ? ለምን ሆነ? ምንድነው እዚህ ጋር ያደረሰው የሚለው ነገር ኦፍ ኮርስ የመንግስት ፖሊሲና ፖለቲካል ኮኖቴሽን የነበረው ጉዳይ በመሆኑ ያንን ነገር ነው ፋክቱን ማቅረብ ነው እንጂ ኢንተርፕሬት ማድረግ ያው በዛ ሀገር ውስጥ የሚቸገሩበት ነገር በመሆኑ ተደባብሶ ነው የተቀመጠው። ወል ይሄ ወደፊት እንግዲህ ወደፊት የሚወጣ ነገር ነው፣ ግን ለአሁኑ ለሚወዳደሩት ሰውዬ እንደምታ አለው እና ያንን እንደምታ ነው እኛ ሃይላይት ያደረግነው።
ምን ያህል ተደማጭነት አገኛችሁ? ይሄንን ሁሉ አቅርባችኋል፣ ተመልካች አገኛችሁ፣ አድማጭ አገኛችሁ?
ወል እንዳልኩት እንግዲህ አድማጭና ተመልካች የሚባለው እኛ የተሰለፍነው እዛና ድምጻችንን አሰማ የነበረው በለቱ የተወዳዳሪዎቹ ፕሬዘንቴሽን ይቀርብበት በነበረው ጊዜ ነው እና የተባበሩት መንግስታት እና የWHO ስታፈሮች ቆመው ይመለከቱ ነበር። ወረቀቶች በሰፊው ታድለዋል። ዩናይትድ ኔሽንስ ለሚሰሩ ሰዎች፣ WHO ለሚሰሩ ሰዎች ደብዳቤ ለWHO ለኤግዜክቲቭ ዳይሬክተሩ አስገብተናል። ከዛም በተረፈ ሌሎችም ሲቪክ ኦርጋናይዜሽኖች በአለም ላይ የሚገኙ ይሄንን ጉዳይ በተመለከተ ካምፔን የሚያደርጉ ተመሳሳይ የሆነ ስጋታቸውን የሚገልጽ ደብዳቤ አስገብቷል። ይሄንን እንግዲህ እነሱ ከግምት ውስጥ መውሰድ የነሱ ፋንታ ነው። ከዛ በተረፈ ቴድሮስ አዳኑ ከተወዳዳሪዎቹ ሁሉ ሜዲካል ፕራክቲሽነር ያልሆነ ፖለቲከኛ ወይንም ዲፕሎማት የሆነ ሰው እሱ ብቻ ነው። ይሄ እንደ መስፈርት የቀረበ ነገርም እንኳን ባይሆን አንድ ከግምት ውስጥ የሚገባ ነገር ነው የሚሆነው። ሰምተውናል ብለን ተስፋ እናደርጋለን። በነገራችን ላይ ካምፔናችን አሁንም ይቀጥላል። ያው በጃንዋሪም ካምፔን ይኖረናል፣ በሜይም ላይ ድምፅ በሚሰጥበትም ጊዜ ካምፔን ይኖረናል።
በጣም ቆንጆ። በነገራችን ላይ ዘላለም ሰሞኑን ፌስቡክ ላይ የኚህ ሰውዬ አቶ ማነው ዶክተር አድሃኖም ጉዳይ ብዙን ኢትዮጵያዊ ያበሳጨው ይመስላል። አዋረደን ይሄ ሰውዬ ምናምን እያሉ እየተወያዩበት ነው። እንግዲህ እንደገባኝ ከሆነ ተከታትለው እንደ አላውቅም እኔ የመጨረሻዋን የሶስት ደቂቃዋን የጥያቄና መልሷ ላይ የደረሰችውን ነው ፌስቡክ ላይ ያነበብኩት። የብራዚሉ ጠያቂ ባጭሩ የሚለው ምንድን ነው? አንተ ኖት ዊድስታንዲንግ የሳውዝ ፓርቱ ዴቨሎፕመንት ተወካይ መሆን እንዳለ ሆኖ ግን ያቀረብከው ሪፖርት የኖርዙን ነው የሰለጠነውን ዓለም ነው በምን ሁኔታ ነው አንተን የዴቨሎፕመንታል እንትን የዚህ የሶስተኛው ዓለም ወይም የሳውዙ ፓርት ሪፕሬዘንታቲቭ አርገ የሱን ጥያቄ ታነሳለ ብለን የምንለው ብሎ ነው የጠየቀው ናያ ጥያቄ በመደጋገሙ አልገባኝም በማለቱ ብዙን ትንደርሷል እንዴት ታየዋል
አዎ እንግዲህ ብቃትንም እኮ ነው የሚያመለክተው አንደኛ እሱ ያቀረበው ነገር ሌላው የዘነጋውት ነገር ቢኖር ከስድስቱ ካንዲዴቶች ውስጥ የሎቢ ፈርም
ያ
የሎ ሜርኩሪ የሚባል የሎቢ ፈርም ተቀጥሮለት ይሄ እንግዲህ አገሪቷ በሌላት ገንዘብ ሌሎችም የአፍሪካ ሀገሮች ለዚህ ድጎማ አድርገዋል የሚል ነገር ተናግሯል እሱ በራሱ የካምፔን ፔጅ ላይ ነገር ከሱም ቢሆን እንኳን ለእንደዚህ አይነት ሰባዊነት ላለው የሥራ ቦታ መመዘኛው የሚሆነው ሜሪት ችሎታ አገልግሎት ሰባዊነት እነዚህ ነገሮች መሆናቸው እየታወቀ ምን ያክል ዴስፐሬት መሆናቸውን የሚያመለክተው እንግዲህ ይሄንን ቦታ የሚፈልጉት እሳቸው ምናልባት በአገራቸው ውስጥ የተሰራውን ከፍተኛ በሰባዊነት ላይ የደረሰውን በደልና ወንጀል እጃቸውን ለመታጠብና ትልቅ ፎረም አግኝተው የራሳቸውን ፓርቲና ራሳቸውን ፕሮሞት ለማድረግ በመፈለግ በመሆኑ ያገኙትን ያክልና ያላቸውን ከህዝብ የተዘረፈ ሀብት ኢንቨስት አድርገው በዛ ላይ ባስጠኗቸው መሰረት ሎቢ ፈርሙ የሚያቀርቡት ነገር ነው እንጂ ራሳቸው ብቃት ያላቸው ያለመሆኑን ነው የሚያመለክተው። ትክክል ነው። የሳውዝ ማለት የደቡቡ ዓለም ችግርን በተመለከተ ያንን ነው ሪፕሬዘንት የሚያደርጉት ማድርገው ብለው ካሉ እዛ ላይ ያተኮረ ነገር ነው በአብዛኛው ያቀርባሉ ተብሎ የሚገመት የነበረው እንደዛም ነው። ከዚህ በመምጣቴ ብለው ነው መጀመሪያ ካምፔን ሲያደርጉ የነበረው። ነገር ግን በአብዛኛው የባለቤትነትን ጥያቄ WHO ባለቤትነት ማን ነው ባለቤቱ የWHO ነገር ነው የሚጠይቁት እና ትንሽ ፖለቲሳይዝድ የሆነ ፕሬዘንቴሽን እንደሆነ ነው ሆኖ ነው ያገኘሁት። እኔ እሳቸውን የራራቸው እንደሆነ እንግዲህ ወደፊት እንመለከታለን።
የእሳቸው ጉዳይ እንዳለ ይሁንና ትግሉ እሳቸው የሶስተኛውን ዓለም ህዝብ እንደማይወክሉ የብራዚሉ ሌላው ይቅርና የብራዚሉም ራሱ ግራ ገብቶ ጥያቄውን ደጋግሞታል። ምንድነው ኦኮድ እስከሚሆን ድረስ መሳሳቅ እስኪጀምሩ ድረስ አፍሮ እስቲ ወደ ሌላው አረስታችን እንግባ። በፕሮፌሽንህ ኢኮኖሚስት ነህ። ባለም የሚገኙ ኢትዮጵያኖች ወደ ኢትዮጵያ የሚልኩት ገንዘብ በሐዋላ ማለት ነው ሬሚተንስ ወደ 3.5 ቢሊዮን ዶላርስ ነው። ወደ ኢትዮጵያ ከአውሮፓ እርዳታ የሚገኘው 1.4 ቢሊዮን ነው። ከአሜሪካ የሚገኘው 1 ቢሊዮን ነው። ከውጭ በቀጥታ በኢንቨስትመንት የሚገባው ከ1 ቢሊዮን በታች ነው። 950 ሚሊዮን ገደማ ነው። ወደ ውጭ ሽያጭ የሚላከው 3.7 ቢሊዮን ነው። እንግዲህ እንዳልኩት 3.5 ቢሊዮኑ ከኢትዮጵያኖች ወደ ኢትዮጵያ የሚያስገቡት ነው። ይሄ ገንዘብ ለወያኔ ወጣቶቻችንን መግደያ ህዝቡን ማፈኛ ሃርድ ከረንሲው ነው የሚለው አሉ። እርሶ እንዴት ያውታል?
በጣም አመሰግናለሁ አህመድ። ይሄ መሰረታዊ የሆነ መነጋገሪያና ሶርት ኦፍ ካምፔን የሚደረግበትም ጉዳይ በመሆኑ እኔ መጀመሪያ ማንሳት የምፈልገው አንድ ስርዓት ህዝቡን የሚያገለግል ወይንም ህዝቡን የሚወክል ያልሆነ አፋኝ ስርዓት በምንም አይነት መልኩ ለሱ ሊረዳ የሚችል ማንኛውም አይነት መዋለ ነዋይ እንዳያገኝ ማድረግ ፍትሃዊ የሆነ ተግባር ነው። ኢኮኖሚክ አክቲቪዝምን በተመለከተ መጀመሪያ እንደው በጥቅሉ ለመናገር ኢኮኖሚክ አክቲቪዝም ከሚደረገው ትግል አንደኛው መልኩ ነው። ሁለገብ ትግል ነው የምናደርገው ለነጻነትና ለፍትህ። ፍትህ በጠፋበት አፈና በበዛበት የሰው ልጆች እንደ ቅጠል በሚቀጠፉበት አገር ላይ ብለን የምንል ከሆነ ከሁለገቡ ትግል አንዱ ኢኮኖሚክ አክቲቪዝም ነው። ለዚህ ለምሳሌ በዋነኛነት የሚጠቀሰው ከዚህ በፊት አሜሪካን ሀገር ሮዛ ፓር የሞንትጎመሪ ባስ ካምፓኒ ጉዳይ ምናስታውሰው ነው እንዴት በኢኮኖሚ ሶርት ኦፍ አክቲቪዝም ያንን ነገር ለማስቆም እንደተቻለ። የሳውዝ አፍሪካው አፓርታይድ ዋና የወደቀበት ነገር ፖለቲካል አይደለም፣ የዓለም ህዝብ ባደረገበት ማዕቀብ ነው። ፖለቲካ ይሄም ኢኮኖሚክ አክቲቪዝም ነው ራይት። እና ሌላው እንግዲህ ማረጋጋጫ እንድነው ከዚህ በፊት ምታቆ ካላችሁ ቶባያስ እና ፌሊክስ የሚባሉ ኤድ ኤንድ ኦቶሪታሪያኒዝም ኢን አፍሪካ በሚለው በቅርቡ ጽሑፋቸው ውስጥ ዲቨሎፕመንት ያለ ዲሞክራሲ የሚታይባት ሀገር ተብሎ የተጠቀሰችው ኢትዮጵያ ትልቁ ነገር ምንድነው ወደ አገር ውስጥ የሚገባው እርዳታ የሚሆን በማንኛውም አይነት የሚመጣው ገንዘብ የአፈና ስርዓትን እንደሚያቀናክር ነው የተገለጸው። እና ስለዚህ በነጻነት የሚደረገው ትግል ያንን ነገር የሚቀንስ ወይንም የሚቀርፍ እንዲሆን ካስፈለገ እሱን ለማጠናከር የሚገባውን ገንዘብ መቀነስ እንዲቀንስ ማድረግ ምንም ወዲያ ወዲህ የሚያሳይ ነገር አይደለም። ነገር ግን የትኛው ላይ ነው እኛ አቅም ያለን የሚለውን ነገር ብንመለከት ዜጎች አገሮች ብቻ አይደሉም ባይዘው ዜጎች ማዕቀብ መጣል ይችላሉ። ዜጎች ማዕቀብ መጣል ለምሳሌ አሁን ወያኔ የትልቅ ኮንግሎሜሬት ነው እዛ ሀገር ያለው እንደምናቀው ቢያንስ ሶርት ኦፍ 40% የሚሆነውን የሀገሪቱን ሴክተሮች በሙሉ የሚቆጣጠር ወያኔ ነው። በተለይ የንግድ እና የኢንዱስትሪውን ሴክተር በተመለከተ ከናሽናል ጂዲፒ ውስጥ 20% ኦፍ የናሽናል በጀት ተመድቦበት ያለባት ሀገር ምን ያክል መንግስቱ የተለጠጠ እንደሆነ ነው የሚያመለክተው። እና ዜጎች ሳንክሽን ማድረግ ይችላሉ። የወያኔ የአፈና ስርዓት ያለውን የኢንዱስትሪ እና የኮሜርስ አገልግሎቶች ላይ ማዕቀብ መጣል ይቻላል። ነገር ግን እንደምናስበው ኢትዮጵያ ውስጥ ምናልባት አማራጭ የለም። ሰው እንዴት ይኖራል? ያንን ነገር ቢያድርግ ሌላ አማራጭ የሌለ በመሆኑ ህይወቱና ሰርቫይቫሉ አደጋ ላይ ሊወድቅ ስለሚችል ያንን ነገር የማድረግ ምርጫ ላይኖረው ይችላል። ነገር ግን በውጭ ሀገር የምንኖር ሰዎች ቅድም አንተም እንዳልከው እኔ ባለኝ መረጃ መሰረት 3.7 ቢሊዮን ብር ነው ወደ በሬሚተንስ ወደ አገር ውስጥ የሚገባው። እና እንዳውም የውጭ ጉዳይ ቢሮ ይሄንን ነገር ከፍ ለማድረግ ትልቅ በጀት መድቦ ሌትና ቀን የሚሰራበት ነገር ነው። ሌሎች ሀገሮች ከዚህ የበለጠ ከፍ ያለ ሬሚታንስ ይልካሉና ወደ ኢትዮጵያም ያንን ማድረግ ይቻላል በሚል እና ይሄ ገንዘብ ቀላል ገንዘብ አይደለም። ዜጎቻችን የሚታፈኑበት እንደምንሰማው የነጻ ሚዲያ ለምሳሌ ኢሳት 1 ሚሊዮን ብር በየጊዜው እየተመደበ ጃም ለማድረግ የሚደበደብበት መሳሪያ የሚገዛበት ልጆቻችን የሚገደሉበት ይሄ ሁሉ በሌላ ነገር አይደለም፣ ከእኛው ራሳችን ከዚህ ከምንልከው ገንዘብ የመነጨ ነው። በዛ ነው ፋይናንስ የሚደረገው። እና አገሪቱ አሁን ከፍተኛ የፎረን ኤክስቼንጅ ችግር ላይ እንዳለች አይ ቲንክ ለሁላችንም ግልጽ ነው። የዚህ ምልክቱ ምንድን ነው? አንድ ሌተር ኦፍ ክሬዲት ኢትዮጵያ ውስጥ ለመክፈት ከአንድ ዓመት በላይ ነው የሚፈጀው፣ ውጭ ከአንድ ወር በላይ መፍጀት የሌለበት ነገር ነው ይሄ። ያውም እሱንም የማግኘትም ጋረንቲ የለም። ፕራዮሪታይዝ የሚደረገው ከመንግስት ጋር ለተቆራኙ ካምፓኒዎች ነው፣ ለነሱ ከነሱ ከሩሊንግ ፓርቲው ጋር ከገዢው ፓርቲ ጋር ለተቆራኙ ካምፓኒዎች ነው፣ ወይንም የውጭ ምንዛሬ ያመጣሉ ለሚባሉ ነው። እነሱ ናቸው እነማን ናቸው ያኑ የውጭ ምንዛሬ የሚያመጡት? አጋይን ከገዢው ፓርቲ ጋር የተቆራኙ ሰዎች ናቸው። እና ብዙ ቢዝነሶች ከዚህ ውስጥ እየወጡ ነው፣ ቢዝነሳቸውንም እየዘጉ ያለበት ሁኔታ ነው። እና ይሄንን ጫና ማሳደር የፖለቲካ ጫና የዲፕሎማሲ ጫና ብቻ አይደለም፣ የፎሬን ኤክስቼንጅ ማጣትን ጫና ማሳደር አገሪቱ ውስጥ መንግስት እንደ ልቡ የሚፈልገውን ነገር ገዝቶ ዜጎችን እንዳይገል ለማድረግ ትልቅ የሚረዳ ነገር በመሆኑ ማሰብ ያለብን ነገር እንደው 3.7 ቢሊዮን ውስጥ ከዛ ውስጥ እንደው 1/3 እንኳን ሌላውን እንቶ 1/3 እንረዳለን። እዛ አገር ውስጥ ዌልፌር ሲስተም በሌለበት ቦታ ሬሚተንስ ትልቅ ቦታ አለው። ምክንያቱም ዘመዶቻችንን የምንረዳው በሬሚተንስ ነው። በዚህ እዛ አገር ውስጥ አለ በሚባለው የዋጋ ንረት ላይ በልተው ጠጥተው ማደራቸው ራሱ ተአምር ነው። ያ ግን ሊሆን የቻለው ልጆቻቸው በባህርም ሆነ በድንበር ግማሹ ሞቶ የተረፈው ተርፎ ውጭ ሀገር ወጥቶ ጥሮ ግሮ ለዘመዶቹ በሚልከው ገንዘብ ነው በልቶ የሚያድረው እና ያ ይቆም ለማለት እኛ ሞራሉም የለንም መቆምም ያለበት ነገር አይደለም የዘጋቻችን ህይወት መጠበቅ ስለምንፈል ነገር ግን ማድረግ የሚቻለው ነገር ምንድነው የዚህን 1/3 1 ቢሊዮኑን እንኳን በመንግስት ቻነል ቢቻል ሁሉንም ባይቻል አንድ ቀስ ይያልን 1/3 እንኳን በመንግስት ቀጥታ ቻነል መሆኑ ቀርቶ ሌሎች ቻነሎች ፈልገን በዛ ለዘመዶቻችን የምንልክ ከሆነ ራሱ ይሄን እዚህ መንግስት ላይ ከፍተኛ ጫና አሳደር ማለት ነው። ይሄ ደግሞ በእጃችን ያለ ነገር ነው ማድረግ የምንችለው ነገር ነው። እና ስለዚህ በውጭ ሀገር የሚገኘው ኢትዮጵያዊ በተለይ አብዛኛው ኢትዮጵያዊ ከዛ ሀገር ውስጥ መብትና ነጻነትን በማጣት እሱም ይሁን ወገኖቹ በሚያዩት ፍዳ ምክንያት የተሰደደ ህዝብ በመሆኑ ለዛ ስርዓት እንዳይቆይ ለማድረግ የሚችላቸው ነገሮች መካከል በጣም በጣም በእጁና በራሱ ቁጥጥር ስር ያለ ቀጥተኛ ማድረግ የሚችለው ነገር ነው ብዬ ነው የምለው። ይሄ
አድማጮቻችን ቅድም ዘላለም ሲናገር ደቡብ አፍሪካን ወይም ሳውዝ አፍሪካንም ጠቅሶ ነበረ በኢኮኖሚ ማዕቀብ ምክንያት ላለው ማስረጃው አንተም ዘላለም እንደሚያውቁ ዘላለም የአፓርታይድ ገዢው ፕሬዝዳንቱ የተናገረው ምንድነው ያለው ለዚህ እጄን እንድሰጥ ያደረገኝ መጨረሻ ላይ ይሄንን ከማንዴላን ከስር እንድፈታና ኔጎሼት እንዳደርግ ወደ ስምምነት እንድገባ ያስገደደኝ የኢኮኖሚ ማዕቀቡ እንክትክታችንን ስላወጣው ነው በኃይል ተሸንፈን አይደለም ብሎ ነው መግለጫ የሰጠው። ዘላለም እርሶ ያሉትን ለማጠናከር ያህል ነው። በነገራችን ላይ ይሄ ነገር ሳይታለም የተፈታ ነው። የዚህ የሬሚታንሱ ጉዳይ የኢትዮጵያ ከኤክስፖርት ከመጣው ገቢ ጋር ኦልሞስት እኩል ለኩል ነው። ከአሜሪካ ከሚመጣው በሶስት እጅ ይበልጣል። ከአሜሪካ መንግስት በርዳታም ሆነ በምን ከአውሮፓም ከሚመጣው በሶስት በላይ ይበልጣል። በጣም ትልቅ ገቢያቸው ነው። እንደውም አሁን እንደምንሰማው ከሆነ በየቤቱ በዚህ በሰዓት ላፊ ምክንያት በዛ ሰበብ ሰውን ያስቆሙ በየቤቱ የገቡ የበረበሩ ሃርድ ከረንሲ የዘረፉ ነው አሉ። ለግላቸውም ለመንግስት ካዝናም ለማስገባት በጣም ችግር ውስጥ ገብተዋል ነው የሚባለውና ይሄንን እንዴት ነው ማጠናከር የሚቻለው ነው ወይስ አይ እንላክላቸውና መዝረፉን ያቆሙን በል ወይስ ይሄ ነገር መከተል አለበት? እንዴት ነው የምታየው?
አው አመድ እኔ ቀድም እንዳልኩት ይሄ እጃችን ላይ ያለ ትልቅ ወጥተን ነው። ኦኬ እኛ ለዘመዶቻችን የመዋጋ መሳሪያ ገዝተን መስጠት ላንችል እንችላለን። ነገር ግን በእጃችን ላይ ያለ ትልቅ ወጥተን ያንን ስርዓት ሊያናጋው የሚችል ትልቅ መሳሪያ እጃችን ላይ ተቀምጠናል እና በውጭ ዓለም የምንገኝ ነጻነትና ፍትህ ወዳድ ኢትዮጵያውያን በሙሉ ማድረግ የምንችለው ነገር የምንልከው ገንዘብ በቀጥተኛው መንገድ ወደ መንግስት ካዝና የውጭ ምንዛሬ በማይገባበት መንገድ ዘመዶቻችንን ብንረዳ እዛ መንግስት ላይ ከፍተኛ ጫና ነው የምናሳድረው። ይህ ጫና ከሌሎች ጫናዎች ጋር ተደራርቦ ሌሎችም ኦፍ ኮርስ ማድረግ የምንችላቸው ነገሮች አሉ። ወደ ውጪ ሀገር የሚላኩ ነገሮች አሉ። ከዛ መንግስት እንዳው በአብዛኛው በኤፈርት የገዢው ፓርቲ የምርትና የአገልግሎት ተቋሞች ተመርተው ወደኛ ሀገር ወደዚህ ወደ አውሮፓ የሚመጡ እና እነሱን ኤቨንቹአሊ ፋይናንስ የሚያደርጉ ብዙ ነገሮች አሉ። ቀባል እናደርግባቸው ምንችላቸው አገራችን ውስጥ ሰው የሚበላ አጥቶ በተራበበት ሁኔታ ላይ እንጀራ በገፍ ወደ ሀገር ወደ አውሮፓ ይመጣል። ወደ አሜሪካም ሳይመጣ አይቀርም ይሆናል። ምናልባት አሜሪካ እንኳን እዛው ሰፊ ምርት ስላለ ይሄንን ነገር ማስቆም እንችላለን እኛ። we don't have ከኢትዮጵያ የሚመጣ እንጀራ መግዛት የለብንም። ለምንድን ነው የምንገዛው? ያ ይሄ ራሱ አንድ ሌሎች ሸቀጣ ሸቀጦችም አሉ። እነሱ sort of remit የሚያርጓቸው of course ሌላው እንደገና ለመመለስ እዚህ የሬሚታንስ ነገር ላይ በምንም አይነት መልኩ ቢሆን እኛ ሌላ ቦታ ሄደን ጫና እንዲያሳድሩልን መንግስቶችን እየጎተጎትን እየለመንን የምናደርገው ነገር ላይ ከመስራት ይልቅ በእጃችን ላይ ያለው ኃይል ላይ ለምን አንሰራም? ይህ እኮ በእጃችን ላይ ያለ ኃይል ነው። ያን እዛ ስርዓት ላይ ደግሞ ቀጥተኛ ጫና ሊያደርግ የሚችል ነው። ኦፍ ኮርስ እነሱ ሊኮንኑ ይችላሉ። የሀገሪቱን እድገት የዜጎችን ስራ ላይ ጫና የሚያደርግ ጸረ ሰላም ጸረ እድገት ዘመቻ ነው እየተካሄደብን ያለው ብለው ሊሉ ይችላሉ። ይሄንን እኛ አይደለንም ያመጣ ነው። ቀጥተኛ ተጠያቂ የሚሆነው ዜጎች በአገራቸው በባርነት እንዲኖሩ እያስገደደ እንዲኖሩ ብቻ ሳይሆን እንዳይኖሩም ህይወታቸውን በአደባባይ እየቀጠፈ ያለ የአፋኝ ስርዓት ባመጣው ችግር ምክንያት ዜጎች ሪአክት የሚያደርጉበት መንገድ በመሆኑ ይሄንን ማድረግ ባያለው ፍትሃዊነት ያለው እርምጃ በመሆኑ ማንኛውንም ኢትዮጵያዊ ይህንን እንዲያደርግ ኢንካሬጅ እናደርጋለን። በዚህ ዙሪያም ደግሞ በሰፊው ካምፔን የምናደርግበት ነገር ነው። በነገራችን ላይ ትልቁ ሌላ የፎሬን ኤክስቼንጅ ጫና ውስጥ የከተታቸው ነገር የራሳቸው ያልተጠና ያልታሰበበት እርምጃ አሁን የአስቸኳይ ጊዜ አዋጅ ያመጣው ዜጎች የቱሪስቶች ቁጥር በ90% ገደማ ኤጀንሲዎች እንደሚናገሩት መቀነሱን ይናገራሉ። ከአዲስ አበባ ከተማ መውጣት ያለመቻል እነዚህ ነገሮች ሁሉ ራሳቸው በራሳቸው ላይ ያመጡት ነው። ለዜጎች ህጋዊ ጥያቄ መልስ ከመስጠት ይልቅ አሁንም በአስቸኳይ ጊዜ አዋጅ ስም እንደፈለገን አስረን ገለን ቀጥቅጠን እንገዛለን የሚል አይነት መልስ እየሰጡ በመሆናቸው እና ለዚህ ስርዓት በየፈርጁ የምናደርገው ትግል መቀጠል አለበት። ይሄ አንደኛውና ዋናኛው በጃችን ያለ መሳሪያ ነው።
ዘላለም ውይይታችን ከመጨረሻችን በፊት አንድ ጥያቄ ልጠይቅና መጨረሻ ላይ ደግሞ የምታስተላልፈውን አጥር ያለ መልእክት አስተላልፋለሁ። ኮንክሪትሊ አልማዝ በቀለ አለሙ እና ጥሩነሽ እኔ የምልካት እናቴን አባቴን ከወር እስከ ወር የምታደርሳቸው $100 ትሁን $500 ትሁን በወር ነች፣ ያቺ ምን ለውጥ ታመጣለች ቢሉ ምን ትመልስላቸዋለህ? እንዴትስ ልላከው ቢሉ ምን ትላቸዋለህ?
ትክክል። መጀመሪያ ምን ለውጥ ታመጣለች ለሚባለው ምናልባት በሌሎች ሀገር አይታወቅም እንደሆነ ነው እንጂ እንግሊዝ ሀገር ውስጥ ትልቁ ከፍተኛው ታላቁ ሱፐር ማርኬት ቴስኮ ይባላል እና የሱ ትልቅ አድቨርት ምን እንደሆነ ታውቃላችሁ? ኤቭሪ ሊትል ሄልፕስ ነው የሚለው እና ይሄ እንግዲህ በቢሊዮን ደረጃ የእንግሊዝን የግሮሰሪ ገበያ 30% በላይ ተቆጣጥሮ የሚገኝ ትልቅ ድርጅት ነው እና ያ ፊሎሶፊ ለኛም በትክክል አፕላይ ያደርጋል። ኤቭሪ ሊትል ሄልፕስ እኛ እያንዳንዳችን ተደምረን ነው እዛ 3.7 ቢሊዮን ጋር የምንደርሰው የምንልከው እያንዳንዱ 100 ብር ተደምራ ነው በየወሩ የምትላከው እና ስለዚህ ኤቭሪ ሊትል ሄልፕስ የምናደርገው ነገር እዛ ለውጥ ሊያመጣ የሚችል መሆኑን በበጎም ይሁን በመጥፎ አሳንሰን መመልከት ያለብንም እና እንደ ትልቅ ነገር ነው መመልከት ያለብን። ስለዚህ ያንን አትናቁት። ሁለተኛ እንዴት ነው መላክ ያለብኝ የሚለውን ነገር በተመለከተ አይ አም ሹር ሎካሊ ሁላችሁም በያላችሁበት ቦታ ሁሉ በግለሰብ ይሄንን ነገር መላክ የሚቻልበትን ማለት
ታውቃላችሁ ነው የምትለው።
እዚሁ ገንዘባችሁን በክሮናም ይሁን በፓውንድም ይሁን በዶላርም ይሁን ባላችሁበት ቦታ ሰጣችሁ ኢትዮጵያ ውስጥ በብር ሊሰጥ የሚቻልበትን ለዘመዶቻችሁ ያ መንገድ አለ እና ያንን መንገድ እንድንጠቀም ሁላችንም ያንን ጥረት ማድረግ አለብን። ብዙ በቂ አምሹር አከፋፋዮችና ይህንን አገልግሎት የሚሰጡ ሰዎች በየከተማው እንደሚኖሩ ባለሙሉ ተስፋ ነኝ።
እነሱ የዛሬ የእንግዳችን በመሆን ስለ ኢትዮጵያ ወቅታዊ ሁኔታ ስላካፈልከን ሐሳብ ከፍ ያለ ምስጋና እናቀርባለን። ወደፊትም ሰፊ ውይይት እንደምናደርግ ባለሙሉ ተስፋ አለን። እናመሰግናለን። ጌታዬ ጤና ይስጥልኝ።
እኔም አመሰግናለሁ። ቸር ይግጠመን። ደህና ዋሉ።
Just አድማጮቻችን እንግዲህ የዛሬ ፕሮግራማችን በዚህ ሁኔታ ተጠናቋል። እስከ ሳምንት መልካም ሳምንት።